በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተላልፈን አመጣችን ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሴት ልጅ ተፈጥሯ ሆኖ ሊሆን ይችላል ትራራለች፣ ሳፍታለች፣ ያምንችበት ዓላማ መስዋዕትነትን ትከፍላለች፣ እጅግ ትታገሳለች። ሲበቃት ደግሞ አራስ እንደ አራስ ነበር ትቆጣለች። ሴት ልጅ ቤት የምትለው ሳታቆጣ ዝምታ የምትፈልገው ፈርታ፣ አይዞህ የምትለው ሳይከፋት ቀርታ፣ ዝም የምትለው መከበር ጠልታ አይደለም። ኑሯን፣ ልጇን፣ ዓላማዋን ከፍም ሲል የማህበረሰቧ ሰላምና ደህንነት ቅድሚያ ሰጥታ እንጂ። ማን ወቅት በካናዳ የቀድሞ የሚሲሲፒ ከንቲባ ሄዘር ማክሊዮን በቅጽል ስማቸው ሄርሊ ሄዘር አሶሲየት ዲሬክተር ተመርጠው ለ36 ዓመት በከንቲባነት አገልግለው በ93 ዓመታቸው በበቃኝ ምርጫ መወዳደር ከመቆማቸው በፊት ሲቢሲ ሬዲዮ ላይ ቀርበው በስራ ዘመናቸው ከወንድ በኩል ምን ያህል ፈተና እንደደረሰባቸው ሲጠየቁ የሰጡት መልስ የሳቸው የሐላፊነት ተግባር ለመቀበል የሚያስቸግራቸው ከወንዶች ይልቅ ብዙ ጊዜ ሴቶች እንደነበሩ ተናግረው ነበር። እምነታቸው፣ ትምህርታቸው ወይም ማህበረሰባቸው ስለ ሴት ልጅ ክብር እኩልነት አስተዋጽኦ እንዲሁም ቢጠቅስም በተግባር ሴት ከወንድ እኩል መሰለፍ መቻሏን ለመቀበል ግን ዲሞክራሲ የምትባለው ካናዳ እንኳን አቅም እንደሌላት ያሳያል። በአንጻሩ ገድላቸው ከተከተበላቸው ነገስታት መካከል በቅድሚያ ንግስት ሌኒ ለማንሳት ወዳለሁ። ንግስት ሌኒ በፖለቲካና ዲፕሎማቲክ ብስለት የሚደነቁ በ16ኛው ክፍለ ዘመን ሊፈቱ የሞከሩ ችግር ዛሬም ያልተፈታ የምስራቅ አፍሪካና የመካከለኛው አካባቢ ቅራኔ እንዲሁም የአውሮፓውያን አስተላለፍ ያስተዋሉ የዓለም አቀፍ ግንኙነት አካሄድ ጠንቅቆ የገባቸው ሴት ነበሩ። ንግስት ሌኒ አባታቸው ገርአት አህመድ የተባሉ የዳውሮ ሰው ነበሩ። በዚያን ጊዜ ዳውሮ ተብሎ የሚጠራ ከሸዋ በስተምስራቅ በስተሰሜን የዛሬው አዳማን ጨምሮ በስተምስራቅ ከአዳል ሱልጣን ግዛት በኩል ያጠቃለለ የሚያዋስን የነበረውን ስፍራ ሲሆን አብዛኛውን ህብረተሰብ የእስልምና ነው ተከታይ ነበር ይላሉ አቶ ይልማ ደረሳ በጻፉት መጻፋቸው ላይ። እሌኒ አጤ በአደም ማርያምን አግብተው ንግስት ይሆኑ ሲሆን ባለቤታቸው በሞት ከተለዩዋቸው በኋላ ለአጤ እስክንድርና አጤ ያዕቆብ በእንደራሴነት ልጃቸው ዳግማዊ አምደ ጽዮን ነፍሶ ህይወቱ ሲያልፍ ደግሞ ለልጃቸው አጎት ለአጤ ንዓድ የበላይ አማካሪ በመሆኑ በወቅቱ በቱርኮች የተጣቃውን የኢትዮጵያን ህልውና አስጊብ የነበረበትን ሁኔታ ፖርቹጋል እርዳታ በመጠየቅ አካባቢያቸውን አረብ ሀገሮች ጋር ጥሩ ጉርብትና እንዲኖር በመስራት እንዲሁም ከአዳል ሱልጣን ከሌሎች ከአሚሮች ጋር ቤተሰብና ዝምድና ስለነበራቸው ከማዕከላዊ መንግስት ጋር የአስታራቂነትና ዲፕሎማቲክ ሚና በመጫወት ለ400 ዓመት የቆየ ግጭት ወደ ሰላማዊ ግንኙነት ለመቀየር አስችሏቸዋል። ንግስት ሌኒ የሃይማኖት ልዩነት ሳይበግራቸው እስላሙን፣ ኦርቶዶክሱን፣ ካቶሊኩን፣ ክርስቲያኖችን ሀገራቸውን ከጎረቤት አፍሪካ ሀገሮች ከአረቦች እንዲሁም ከአውሮፓውያን ጋር አግባብተው በመስራት የቻሉ ተራማጅና አርቆ አሳቢ ሴት ነበሩ። በሌላ በኩል እቴጌ ጣይቱ በበኩላቸው በአድዋ ጦርነት ፊት ኮንቴ አንቲኔሎ ማን እንደሚደነግጥልህ አለ ጦርነት በፈጠጥ ጊዜ አድርገው እኛም ከዛን ጠብቀሃለን ብለው ነው የመለሱለት መልስና በሌሎች ቆራጥ ብልህ ምክራቸው የበለጠ የሚወደሱ ቢሆኑም አፈር ገብረ ኢየሱስ እንደጻፈው ኮንቴ አንቲኔሎ የውጫሌውን ውል ተርጓሚ ግራዝማች ዮሴፍን እፊታቸው መሳደቡን በመቃወም ስተት ካለ መገሰጥ መፍታችን የኢትዮጵያውያኖች ነው። ማስገንዘቤን የምወደው ስተቱን ልንገስጽ የሚገባል እኛ ኢትዮጵያውያን ነው ብለው ሳቸው የኢትዮጵያውያን ሴቶች ባለመብት እንደሆኑ ዜጎቻቸውም በራሳቸው መንግስት እንደሚዳኙ ተናግረዋል። በአንጻሩ ደግሞ ዛሬ በሀገራችን ለዜጎች መብት የሚቆም መንግስት አለመኖሩ ምን ያህል ጉዟችን የኋልዮሽ እንዲሄድ እንዳደረገው ማየት እንችላለን። ወደ ዘመናዊ ሴቶች ስንመለስ የፖለቲካ ተሳትፎ ስናወጣና ስናወርድ ጋዜጠኛ ሪዮት አለሙ ኢሃዲክ ቀይ ስኪብርቱ በሚል ርዕስ በ2004 ዓ.ም ተመረጠ። ባሳተመችው መጽሐፍ የሴቶች ተሳትፎ በሀገራችን የፖለቲካና ማህበረሰብ ዘንድ በህዋትም ሆነ በተቃዋሚዎች መንደር ባዶ መሆኑን ጠቁማለች። ከዚህም በተለየ መልኩ የቀድሞ አንድነት ፓርቲ ብቸኛ ወይዘሪት ብርቱካን የሚጠቅሳለ ፓርቲ ሊቀመንበርነት መመረጥ ፈርቀዳጅ ቢሆኑ ይኸው የፓርቲው በወቅቱ 20 ከሚሆኑ የስራ አመራሮች መሀል 2 ሴቶች ናቸው። በበኩሌ የወያኔን ስርዓት መብት በመንፈስ የሚያክል ባይኖርም የድርጅት ሚስት አዜብ መስፍን ግን በኢትዮጵያ ህዝብ ላይ እንድትነግስ ክፉም ስራ ቢሆንም እድል መስጠቱ ከተቃዋሚዎች አሰላለፍ እጅግ በጥቂቱ ቢሆንም ለየት ያደርገዋል። የኢትዮጵያ ፖለቲካ ነፍስ ካወቅኩበት ዓመት ጀምሮ ላለፉት 12 ዓመታት ደግሞ በቅርብ እንዳስተዋል ነው በነፃነት ጥማት ባልገዛ ባይነት ትግል የማህበረሰብን ትብትብ አመለካከት ጥሰው ከወጡ ከማደንቃቸው እህቶቼ ጋዜጠኛ ሰርካለም ፋሲል እና ጋዜጠኛ ሪዮት አለሙ ውጪ ዘመናቸውን የፖለቲካ ማህበረሰብ አበረታተው መርጦ እደጉ ተመንደጉ ብሎ ፈቅዶ ያፈራቸው ሌሎች አሪያ የሚሆኑ ትውልድ ሊቀረጽ የሚችሉ ሴቶች ለመቁጠር ብፈልግ እንበዛም አላገኘው ምክንያቱም ስርዓቱ ነው። አስተምሮ ነጻ ስልጣናቸውን የሀገራቸውን ባርነት አስተዳደር ጥበብ ባህል አሰራር በተወሳሰበ መተማመን በጎደሉ የፖለቲካ አደረጃጀት የተዋቀረ ሙሉ በሙሉ አመለካከታቸው በሌላ በኩል ማህበረሰባዊ ፍትህ እኩልነት ለማስፈን ነጻ አስተሳሰብ አመለካከት መጀመሪያ ከራስ ብሎም ከቤተሰባችን ይጀምራል። ለሌሎች መብት ለመጮህ መጀመሪያ የግል ህይወታችን የሰው ልጆች ሁሉ መብት መከበር ጽንሰ ሐሳብ የተዋቀረ ሊሆን ይገባል። በየግል ህይወታችን ከሰዎች ጋር ያለን ግንኙነት ቅጥፈት ተንኮል አድሎ የተሞላበት ከሆነ በሸንጎ ስለፍትህ ብንመሰክር በአደባባይ ስለመብት ብንጮህ ባዶነት የመንፈስ ርካታ ካልሆነ በስተቀር ማህበራዊ ፍትህና እኩልነትን አያጎናጽፈንም። የሀገራችን ፖለቲካ መድረክ እኔነት ራስ ወዳድነት የነገሰበት የዓለማችን ነጸብራቅ ነው። ወደ ማንነታችን ካልተመለስን ችግራችን ይቀጥላል። ከአውሮፓ በፊት ስልጣኔ ያመጣችው የነ ሉሲ መገኛ አክሱም ላሊበላ የፋሲለደስ የሶፉ ምር ዋሻ ባለቤት ኢትዮጵያ ውስጥ ለዛሬ ትውልድ የሚበጅ አስተዳደር ጥበብ ጠፍቶ ጎሎ አይመስለኝም። በዚህ አጋጣሚ ይልማ ደሬሳ በገዳ ስርዓት መሰረት የኦሮሞ ሴቶች ካገቡ በኋላ እንደ ወንድ በፈረስ ተቀምጠው እንደሚሄዱ ሀሳባቸውን በነፃነት ሲናገሩ ተደማጭነት እንደሚኖራቸው በባላቸውም ትዳር የማዘዝና የማስተዳደር መብት እንዳላቸው ተናግረዋል። ዛሬ በዘመናችን የፖለቲካ ፈርስ ላይ የሚቀመጡ በርካታ የኦሮሞ ሴቶች ወዛገርት ማየት እንፈልጋለን። የሀገር ውስጥ የውጭ ጉዳይ ሚኒስቴሮች የዳውሮ ሴቶች ሆኖ ማየት እንመኛለን። የእርዳታ ማስተባበሪያ ተቋም ወይም ትምህርት ሚኒስቴር ውስጥ እነሱን ማየት እንፈልጋለን። ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሁለቱ ሱዳኖች፣ ግብጽ፣ ኬንያ አዋደውና አቀራርበው አስማምተው ለዓለማችን ሰላም ዘር የሚዘሩ እሊኖችን ማየት ህልሜ ነው። ለሀገራችን ጥቅምና አንድነት ለዓለማችን ደህንነት ሰላም ለምድራችን ልምላሜ በረከቶች ሴቶች ከማጀት እየወጡ አደባባይ እንዲውሉ ወንዶች ሴቶችን ማገዝ ማበረታታት ጓዳቸው እንዳይጎድሉ ዘመድ ወዳጅ እንዳይሰለቻቸው መተጋገዝ ይገባል። በተመሳሳይ ወንዶች ለሀገራዊ ጉዳይ አደባባይ ሲጥሉ ሴቶችም ሆነን ሌሎች ለቤተሰባችን ልናደርገው የሚገባው ማድረግ ይገባናል። ውጤት ያለ መስዋዕትነት አይገኝም። እሱም ደግሞ የታወቀ ነው። ነገር ግን አንዳንዴ መስዋዕትነት የግል ወይም የቤተሰብ ከፍም ሲል የማህበረሰብ ሊሆን ይችላል። ሴቶችን ከማጀት እናውጣ። መልካሙ ነው። ጂኮነሽኝ አለፊወትሽ ሁለታሽን በምን አልካስቴ የምስጋና ቃላት ስላነሰኝ ብዬ ልጥረሽ አንቺን እናቴ
I'm
ሁድ ከሰዓት ፕሮግራማችን እንደዚህ በሚመስል ሙዚቃ የሴቶች ቀን ባስተካከከ ጀምረናል።
ጄሪ የሴቶች ቀንን ነው ምናከብረው ወይስ ሴቶችን ነው ምናከብረው?
እንግዲህ
ሴቶችን ነው ቀኑን ነው
ሴቶችን ማክበር ያለብን
አይደል?
አዎ።
እናቶችን፣ እህቶችን፣
ወንድሞችን
ወንዶችን ምናከብራችሁ? ለማንኛውም አድማጮቻችን ጄሪ እንዳለችው ይሄው የዛሬ ፕሮግራማችን በሴቶች ለሴቶችን በተመለከተ ጄሪ በአቀረበችው መግቢያ ተጀምሯል። በአብዛኛው የዛሬው ፕሮግራማችን በዛ ላይ ተኮረ ነው። ሃናም አለኝ የሆነ ነገር ጀባላችኋለሁ ትላለች። ምንድነው? ስለ ሴቶች ነው?
ያው በማርች ስለሚከበረው ስለ ዓለም አቀፍ ስለ ሴቶች ቀን ነው። እንዴት ተጀመረ አከባበሩ? ከየት መጣ የሚለውና በዛ ላይ ባለ ዙሪያ።
በጣም ጥሩ። እንግዲህ በአብዛኛው ሴቶችን በተመለከተ ይሆናል። ከስቱዲዮአችንም ማለት ከሬዲዮውንም ደግሞ የዝግጅት ክፍል ይሄንኑ በተመለከተ በአጠቃላይ ስለ ሴቶች እንዲሁ እናቀርበው አጥር ያለ ጽሑፍ ይኖረናል። ከዚያ በመቀጠል ደግሞ አንዳንድ እህቶቻችን ሴቶች እህቶቻችን በተለያየ የሀገራቸውን ትግል ላይ ተሳታፊ የሆኑ እስቲ ሴቶች ቀንን እንዴት እንደሚያውቱና ምን እንደሚመኙ ለሴቶች እህቶቻቸው ለሀገራቸው በአጠቃላይ ይሄን በተመለከተ እስቲ አንዳንዶቹን እየደወልን ካገኘናቸው ሰርፕራይዝ እናረጋቸዋለን። እየደወልን ምን ታስባላችሁ እንዴት አያችሁት ሴቶች ቀንን የሚለውን ከነሱ ጋር የተወሰኑ ሰዎች ጋር እኛ ራሳችን ወስነናል። የተወሰኑ ሰዎች ጋር ለመደወል ከነሱ ጋር የሚሉትን እንሰማለን። ስለ ሴቶች ቀን ኢትዮጵያ ውስጥ የተለያየ የችግር ሁኔታ እየተባባሰ ሄዷል። የመምህራን ማህበሩ በተለያዩ ቦታ መምህራኖች ስራ በማቆም ላይ ናቸው። በተለይ በአማራው አካባቢ በሰፊው በግፍ እየታሰሩ ነው ስራ ማቆሙን በተመለከተ። ይሄን በተመለከተ ደግሞ የመምህራን ማህበሩ አባል የነበሩ አንድ እንግዳ ይዘንላችሁ እንቀርባለን። ስለ መምህራን ማህበሩ ትግልና ስለ ኢትዮጵያ ትግል የመምህራን ማህበሩ አስተዋጽኦ ምን ይመስል ነበር? ምንድነው የመምህራን ማህበር በትግሉ ሲገባ ምን ማለት ነው? ለዛች ሀገር ምንስ ተፈጥሯል የሚለውን እንዲያስረዱን ከእኚህን እንግዳችንን ጋብዘናቸዋል። እሳቸውንም እናስተዋውቃቸዋለን በጊዜው። ዜና እንግዲህ ግሩም ዜናውን ተብቆ 9 አሁን 9 ሰዓት ላይ ነው አይደለም እንዴ? ግሩም ድሮ 5 ሰዓት ነበር። 9 ሰዓት ላይ ወይም በፈረንጆቹ እንደኛ እንዳበሾቹ በ9 ሰዓት እንደኛ እንደ ኢትዮጵያኖቹ ከቀኑ በ9 ሰዓት እንደ ፈረንጆቹ በ15 ሰዓት ላይ ዜና ይቀርባል። ከዛ በመቀጠል ግን የእለቱ ወይንም የዛሬው ፕሮግራም ዋና አርስታችን የሚሆነው ሰሞኑን አድዋን በተለየ ሁኔታ ኢትዮጵያ ውስጥም በውጭም ኢትዮጵያኖች በተለየ ሁኔታ አክብረውታል። እንደውም አሁን የሰማሁት የሚቀጥለውን አድዋ ታማኝ አፍሪካኖችን በሙሉ አሰባስቦ ሊያከብር ያስባል የሚል ጭምጭምታ ሰምቻለሁ። በጣም ኢንተረስቲንግ። አፍሪካኖች በሙሉ እንዲያከብሩት እየታሰበ ነው የሚባል አለ። ይሄ የአድዋ ድል የአንድ የኢትዮጵያ ወይም የኢትዮጵያኖች ብቻ ሳይሆን የዓለም ጥቁሮች ነው የሚለውን እንትን እያመዘነ መጥቷል። እና ኢትዮጵያኖችም ለመጀመሪያ ጊዜ ከብዙ አመት በኋላ ከ25 አመት በላይ በኋላ ለመጀመሪያ ጊዜ መንግስትን ገፍተው ወጥተው በግላቸው አክብረዋል በተለያየ ቦታ ኢትዮጵያም እዚህ እና ይሄን በተመለከተ ባለፈው ሳምንት እዚህ አከባቢ አድዋን በተመለከተ ዝግጅት ተደርጎ ነበር ይሄን ዝግጅት በተመለከተ አንዳንድ በቦታ የተገኙና ሁኔታውንም በቪዲዮ የተከታተሉ ቅሬታ ተሰምቷቸዋል ይሄ ዝግጅት አድዋን እና ሚኒሊክን ትንሽ ለማድረግ ዲሚኒሽ ለማድረግ የተዘጋጀ ይመስላል የሚሉ አጣዎችም ሰምተናል ይሄን በተመለከተ ምንድነው አድዋ እንዴት ይመስል ነበር ምንስ አትርፎልናል ምክንያቱም እንደሰማነው በዛ ዝግጅት ላይ በአድዋ ብዙም ልንኮራ አይገባንም
እስከማል አጋጣሚ ነው
ያለ ነገር እንደሱ አይነት ነገርና እንደውም ከአምስት አመት ነው ከአስር አመት በኋላ ያመጣልን ውጤት የለም ተመልሰን ምንድነው እሱ ፈረንጆቹ ፈረንሳይ እንግሊዝና ጣሊያን ተዋዋሉብን ነው ምናምን አለና ሊያኮራና ዚስ ማችም ሊያኮራና ይገባም የሚል ሚኒሊክ አድርባይ ናቸው ወዘተ የሚል ኮሜንቶች ተሰምተው ስለነበር ይሄን በተመለከተ እስቲ እኛ ባለሙያው ይናገር በሚል የታሪክ አዋቂ ይዘንላችሁ እንቀርባለን ውይይታችንን የሚያተኩረው በዚህ አካባቢ ይሆናል አድማጮች ለመካፈል ከፈለጋችሁ በስልክ ቁጥራችን 0819100 መደወል ትችላላችሁ ይሄን የምታረጉት ከባለሙያው ጋር ከታሪክ ተመራማሪው ጋር ውይይት በመናደርግበት ጊዜ ነው እንግዲህ ይሄን ካልን በኋላ መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እንዲሆንላችሁ እየተመኘን እኔ አና
ጀሪ
እና ቴክኒሽያናችን ግሩም መልካም ቆይቷ እንመኝላችኋለን
አማይ ጊታ ኮ ደርሴ ታሮ ታነስ ጋርስ ሽነታስ ሶ ዋት ዘንዶስ ኦቶስ ካሞስ ታናራ አስጌ ሶ ኦሞሪ ሚስመራ ታራማ ተማሎ ዋጫቦ ይስዴ በሳ
Sarashi kabere li fe mo chobya mishi dizai mishamata eri dizai era mata enda enda sho ero ero meraba para dar tawo zara katama erba minje kan bagare sara malo ko zara hana itgo khatsara sara malo wa chana it mazat sara kaide dizana itgo boire ma chana itgo kai mishi dizai mishamata eri dizai era mata denga denga sho ero ero ታይሻይ ስሜ ካይደስ ታንያስ ከተደረ ይዘጣልስ አስፈጅራም ሳንስሎች ታጽ እና እንዳሹ እሩ እሩ
ከኢትዮጵያ ህዝብ ቁጥር ከግማሽ በላይ የሚሆኑት ሴቶች ናቸው። ይሁን እንጂ በአገራችን የመንግስታት ታሪክ ለሴቶች ተገቢውን ሰብአዊ ክብርም ሆነ ተገቢውን እውቅና በመስጠት የሚያበረታታና ተሳትፏቸው እንዲጎለብት የሚያደርግ ምቹ ስርዓት ከመፍጠር ይልቅ አብዝተው በሚኞት ምርኮ ያደሩ ናቸው ለማለት ያስደፍራል። በአጠቃላይ በአገራችን ካለፉት አሁን ስካለው አምባገነን ስርዓት ድረስ በጥቅሉ بنመለከተው ለሴቶች የሚሰጠው ትኩረትና ግምት አናሳ ከመሆኑም በላይ ከፖለቲካ ግባትነት የዘለለ ተግባራዊ የሥራ ለውጥ ፖሊሲ ተነድፎ ሲሰራ አይታይም። በሀገራችን በኢትዮጵያ መንግስታት ታሪክ ለመጀመሪያ ጊዜ እንደ አውሮፓ አቆጣጠር በ1931 ዓ.ም በተጻፈው ህገ መንግስት በአጠቃላይ የመንቀሳቀስ የደህንነትና የንብረት ባለቤትነት መብት በህገ መንግስቱ የተካተቱ ቢሆንም በሴቶች መብትና ተጠቃሚነት ዙሪያ አንዳችም ጉዳይ የሚያነሳል ነበር። በተመሳሳይ ሁለተኛው ህገ መንግስት እንደ አውሮፓ አቆጣጠር በ1955 ዳግም በንጉሱ ስርዓት እንዲከለስ ተደርጎ ሐሳብን በነጻ የመግለጽና የመደራጀት መብቶች በማከለ በሰብአዊ መብቶች ዙሪያ ማሻሻያ ቢደረግበትም ስለሴቶች መብትና የተጠቃሚነት ጉዳይ ሳይነሳ ተዳፍኖ የቀረ ነበር። የሴቶች መብትና የተጠቃሚነት ሁኔታ በወታደራዊው ስርዓት በደርግ ወቅትም አዩሴማ እንዲሁም ተመሳሳይ ግብር ያላቸው ማህበራትን በማደራጀት ለፖለቲካ ጉዳይ ማስፈጸሚያ ከመድረግ የዘለለ ትርጉም ያለው ስራ አልተሰራም። አሁን በትረ ስልጣኑን የተቆናጠጠው ጎሳ መራሹ ስርዓትም ስለሴቶች መብት መከበርና ፍትሃዊ ተጠቃሚነት በህገ መንግስቱ ከመስቀመጥ የዘለለ ትርጉም ያለው ስራ ሲሰራ ይታያል። ሆኖም ሴቶች በሀገራችን የማንነት የፍትሃዊ ተጠቃሚነት በሰላም ወጥቶ የመግባት የመማር ወደ ኃላፊነት የመምጣት በአጠቃላይ በእኩልነትና ሰላም የመኖር መብታቸው ለማረጋገጥ ታግለዋል። ከዛም ሲያልፍ የዛሬዋን ኢትዮጵያን እውን ለማድረግ ከአባቶቻችን እኩል ጾታ የተፈጠሮ መለያ እንጂ የድክመት መገለጫ ለመሆኑን በተግባር በማስመስከር የዛሬዋን ኢትዮጵያ ለኛ በማውረስ በተደረጉት የትግል ሂደት ውስጥ ዋነኛ ምሰሶ በመሆን ላቅ ያለ ድርሻ ከማበርከትም በላይ ሀገራቸውን ከጠላት ወረራ ለመታደግ በተደረጉ የጦር ሜዳዎች ውሎች የተሳተፉ ነገር ግን ስማቸውን እንኳ በውል የማናውቃቸው ብዙ ባለውለታ ሴቶች እንደነበሩ ማስተዋወስ ግድ ይሏል። ዛሬም ከመጋረጃው ጀርባ ብዙ ስራዎችን እንደሚሰሩ በማንም ሰው ልቦና ውስጥ የተቀመጠ ሀቅ ነው። በኢትዮጵያ አንድነትና ሉዓላዊነት መከበር ጉልህ ሚና ካደረሱት መካከል ከብዙዎቹ በጥቂቱ እንመልከት ብንል ንግስት ኢሌኒ በህልናችን ቀድሞ የሚመጡ ይሆናሉ። ንግስት ኢሌኒ በፖለቲካና ዲፕሎማቲክ ብስለታቸው የሚደነቁ በ16ኛው ክፍለ ዘመን ሊፈቱ የሞከሩት ችግር ዛሬም ያልተፈታ የምስራቅ አፍሪካና የመካከለኛው ምስራቅን አካባቢው አቅራኔ እንዲሁም የአውሮፓውያንን አስተላለፍ ያስተዋሉና የዓለም አቀፍ ግንኙነት አካሄዱን ጠንቅቆ የገባቸው ሴት ነበሩ። በመከተል ያጼ ባካፋ ባለቤት የነበሩት የቋራ ተወላጇ እቴጌ ምንትዋብን ብንወስድ በጣና ደሴት ላይ ዙሪያ ዛሬ የቱሪስት መስህብ የሆነቱን የወንዶች ብቻ የሆነውን ክብራን ገብርኤልን ጨምሮ ትልልቅ አድባራትና ገዳማትን ያሰሩ ሲሆን በልጃቸው ባጼ ኢያሱ ብርሃን ሰገድ ዘመንም በሞግዚትነት ነግሰው ትምህርት እንዲስፋፋ ለማድረግ ከአረብኛ ወደ ግዕዝ አስተረጎሟቸውን መጻሕፍት ተማሪዎች ከሸዋ ከትግሬና ከጎንደር ወደ ደሴቷ መጥተው ለቀለባቸው ሳያስቡ ለዓመታት መጻሕፍቶቹን እንዲያጠኑ አስችለዋል። በሌላ በኩል እቴጌ ጣይቱም በበኩላቸው ካድዋ ጦርነት በፊት ካውንት አንቶኔሊን ማን የሚደነግጥልሃል? ጦርነቱን በፈቀድክ ጊዜ አድርገው እኛም ከዚያው እንቆያለን ብለው በመለሱለት መልስና በሌሎች ቆራጥና ብልህ ምክራቸው የበለጠ የሚወደሱ ቢሆንም አፈወርቅ ገብረ ኢየሱስ እንደጻፉት ካውንት አንቶኔሊ የውጫሌውል ተርጓሚውን ግራዝማች ዮሴፍን እፊታቸው መሳደቡን በመቃወም ስህተት ካለ የመገሰጽ መብት የኢትዮጵያን ብቻ መሆኑን ማስገንዘባቸው ስለ ዜጎች መብት ያላቸውን የሕግ ግንዛቤ ሲያሳይ፣ በአንጻሩ ደግሞ ዛሬ በሀገራችን ለዜጎች መብት የሚቆም መንግሥት አለመኖሩ ምን ያህል ጉዞአችን የኋልዮሽ እየሆነ እንደሆነ ያመለክታል። በተጨማሪም ንግሥተ ነገሥታት ዘውዲቱ በንግሥናቸውም ዘመን ዛሬ ለተለያዩ የእምነት ተከታዮች አገልግሎት በቀብር ስፍራነቱ የሚታወቀውን የአዲስ አበባውን ዮሴፍ ቤተ ክርስቲያንን ጨምሮ እጅግ በርካታ አብያተ ክርስቲያናትን አሳንሰዋል። እንዲሁም ዘውዲቱ ሆስፒታልን የሴቶች ማዋለጃ አገልግሎት እንዲሰጥ ያሰሩትም እኒህ ንግሥት ነበሩ። በዘመኑ የፊታውራሪ ሀብተ ጊዮርጊስና የአልጋ ወራሽ ወገን እየተባባለ የነበረውን መካረር ሰላም ወዳዷ ንግሥት ዘውዲቱ በማስማማትና በታላቅ ትዕግሥት ያበርዱት እንደነበር የዓይን ምስክርነት ቃላቸውን ደጃዝማች ከበደ ተሰማ በጽሑፍ አኑረውልናል። ሌላዋና የሀገራችን የመጨረሻዋ ንግሥት ሆነው ያለፉት እቴጌ መነን በየካቲት 3938 ዓ ም የእቴጌ መነን የሴቶች ትምህርት ቤትን የመሠረት ድንጋይ በማኖር የሀገራችን ሴቶች ዘመናዊ ትምህርትን እንድንቀስም የሚያበረታታ መሠረት ጥለዋል። በ1942 ደግሞ 14 ቅዱሳን መጻሕፍት እንዲተረጎሙና 3800 ቅጂዎች እንዲሰጡ አድርገው 12000 ብር አቅም ለሌላቸው ሕፃናት መማሪያ እንዲሆን ለቅዱስ ጳውሎስ የሰዋስወ ትምህርት ቤት አበርክተዋል። እቴጌ መነን በሀገራችን የመጀመሪያው የሕክምና ትምህርት ቤት ልዕልት ፀሐይ ሆስፒታል እንዲሠራ ከፍተኛ ጥረትም አድርገዋል። ሌላዋ ተደናቂ ሴት ወይዘሮ ሸዋረ ገድሌ ሲሆኑ ወይዘሮዋ የጣሊያን ወታደሮችን እቅድ ለአርበኞች በማድረስ የከተማ ውስጥ አርበኞችን በማስተባበር ለአርበኞች ጠመንጃ፣ ጥይትና ስንቅ በማቀበል የታገሉ ስመጥር አርበኛ ሴት መሆናቸውን ጄኔራል ጃጋማ ኬሎ መስክረውላቸዋል። አሁን ባለንበት ዘመንም ስፍር ቁጥር የሌላቸው በመልካም አርአያነት ሊጠቀሱ ከሚገባቸው መካከል ወይዘሮ አበበች ጎበናን ቅድሚያውን ይይዛሉ። ወደ ዘመናችን የሴቶች ፖለቲካዊ ተሳትፎ ስንመጣ ደግሞ ጋዜጠኛ ርእዮተ ዓለሙ እንዲሁም የቀድሞ አንድነት ፓርቲ ሊቀመንበር የነበረው ብርቱካን ሚደቅሳ በአበይትነት ይጠቀሳሉ። በተጨማሪም የኢትዮጵያን ፖለቲካ በቅርብ ስንመለከተው በነጻነት ጥማትና በአልገዛም ባይነት ትግል የማኅበረሰባችንን ትብትብ አመለካከት ጥሰው ከወጡትና ከምናደንቃቸው ሁቶቻችን ጋዜጠኛ ሰርካለም ፋሲልና ጋዜጠኛ ርእዮተ ዓለም ውጪ የዘመናችን የፖለቲካ ማኅበረሰብ አበርትቶ መርጦ እደጉ ተመንደጉ ብሎና ፈቅዶ ያፈራቸው ለሌሎቻችን አርአያ የሚሆኑ ትውልዱን ሊቀርጹ የሚችሉ ሴቶችን ለመቁጠር ብፈልግ መነሻችን ስዊድን መሆኑ አይቀሬ ነው። እንግዲህ አልማጮቻችን፣ በዛሬ ዝግጅታችንም እነዚህ ብርቅዬ የሀገር ሀብቶችን የዓለም አቀፍ የሴቶችን ቀንን ምክንያት በማድረግ እንግዳ አድርገን የተወሰኑትን ለእናንተ ለአድማጮቻችን እናቀርብላችኋለን። ተጠባበቁን።
አድማጮች ማመከታታል ላይ የምትገኙት ከኢትዮጵያ ድምጽ ሬዲዮ የሚተላለፈው ፕሮግራም ነው። ካለፈው ጊዜ ጀምሮ እንደምታስታውሱት ተለያዩ ጥያቄዎችን ያነሳን አድማጮች እንዲሳተፉበት እናረጋግበት ሂደት አለ። ዛሬም አንድ አድማጫችን ለአድማጮች የሚደርስ ጥያቄ ልከውልናል። እሳቸውን ጥያቄ ቀጥሎ አቀርባለሁ። በፕሮግራማችን እስኪጠናቀቅ ባለው ሰዓት እየደወላችሁ የጥያቄውን መልስ ለመመለስ ሙከራ እንድታደርጉ ተጠይቃችኋል። ጥያቄውን አቀርባለሁኝ። ከአድማጫችን የደረሰ ጥያቄ ነው። በሀገራችን በኢትዮጵያ የተፈጥሮ ማዕድን ውሃን የሚያመርቱ 3 ክፍለ ሀገራት ነበሩን ይላልና የማዕድን ውሃ የሚያመርቱ 3 ክፍለ ሀገራት ነበሩና እነዚህን እነማን ክፍለ ሀገሮችን ስም እና የሚመረተውን ውሃ እነማን እንደሆኑ መጥቀስ ነው የዛሬ ጥያቄና መልስ። የማዕድን ውሃ የሚያመርቱ ክፍለ ሀገሮች እነማን እንደነበሩ እና ቢመረታውን የውሃ ስም ማን ማን ናቸው የሚለውን በ0819100 እየደወላችሁ መልሱ። ከዚህ ቆይታ በኋላ ወደ ሃና በሴቶች ጉዳይ እንደገና ወደ ተጻፈ አንድ ጽሑፍ እናልፋለን።
አድማጮቻችን ከዚህ በመቀጠል የዓለም አቀፍ የሴቶች ቀንን በተመለከተ ለምን እንደሚከበርና ስለ ቀኑ አከባበር የተወሰነ ጽሑፍ ይዤላችሁ ቀርቤያለሁ። የዓለም አቀፍ የሴቶች ቀን ዓለም አቀፍ የሴቶች ቀን ማርች 8 በመከበር ምክንያት በ18ኛው ክፍለ ዘመን አጋማሽ ላይ እንደነበር መረጃዎች ያመለክታሉ። በ1957 እንደ አውሮፓውያን አቆጣጠር በአሜሪካ በኒውዮርክ ከተማ የጨርቃ ጨርቅ ፋብሪካ ሴት ሰራተኞች የአነስተኛ ደሞዝ ክፍያና ለጤና ምቹ ያልሆነ የሥራ ሁኔታዎችን በመቃወም የከተማውን ዋና ዋና ጎዳናዎችን ሰላማዊ ሰልፍ አካሂደዋል። በ19ኛው ክፍለ ዘመን ሴቶች ሰብአዊ መብቶቻቸውን ለማስከበር ተቃውሞ የጀመሩበት ወቅት ነበር። በኢንዱስትሪ የበለጸጉ ሀገሮች ዘንድ የሰራተኞች ቁጥር ስርዓት ጾታዊ ስብጥር በከፍተኛ ደረጃ ሚዛናዊ ያልነበረ ከመሆኑ የተነሳ በአብዛኛው በጣም ትንሽ የሚሆኑ የኢንዱስትሪ ሰራተኞች ለ1910 ታሪካዊ ኮንፈረንስ ቅድመ ሁኔታ ማሟላት ምክንያት ነበር። በተለይ በጨርቃጨርቅ ፋብሪካዎች በማምረቻ ቦታዎች የሚሰሩ ሰራተኞች ለጤና በማይስማማ የሥራ ቦታ ይመደቡ የነበረ ከመሆኑ በላይ እጅግ አነስተኛ የዕለት የኑሮ ሕይወታቸውን ለመምራት በማያስችል ክፍያ ይሰቃዩ ነበር። በዚህ የተነሳ የሰራተኞች ተባባሪ ወንድ አጋሮቻቸው በሚያደርጉት አመጽ በኢንዱስትሪው እንቅስቃሴ ላይ ተደጋጋሚ የሆነ ኪሳራ በመድረስ የተባባሰ ሄደ። የሰራተኛው ማህበር የተሰነጣጠረ መምጣት በሌላ በኩል ለሴቶች እንቅስቃሴ አጋዥነት እየጎላ መጣ። በአውሮፓ በታላቋ ብሪታንያ በአሜሪካ በትንሹም ቢሆን በአውስትራሊያ ሴቶች የመምረጥና መመረጥ መብታቸው እንዲከበር የሚያመለክቱን ሁሉ መግባባት የጀመሩበት በ19ኛው ክፍለ ዘመን ነበር። ይህ ትግላቸው በሴቶች ዙሪያ ይታየ ነበር። ማንኛውም ጭቁኖቻቸው እንዲወገድ አመላካች ከመሆኑም ሌላ ተጨባጭ ለውጥ እንዲከሰት በርከፋች ሆነ። በ1903 የሴቶች ቀን እንዲከበር በመላው አሜሪካ ግዛቶች በሚኖሩ የሴት ሶሻሊስቶችና ፌሚኒስቶች ዘንድ ተቀባይነት አገኘ። በ1910 እንደዚህ በኔድማርክ ኮፐንሃገን ከተማ በተደረገው ሁለተኛው ዓለም አቀፍ የሴቶች ሶሻሊስት ኮንፈረንስ ላይ የሴቶች ቀን ዓለም አቀፍ ተቀባይነት ኖሮት እንዲከበር ከሴት ሰራተኞች ማህበር ሊግ ተወካዮች ሐሳብ ቀረበ። አሜሪካ በሴት ሰራተኞች ትግል እንቅስቃሴ በመስጠትና የራሷን ድርሻ ለመወጣት በማሰብ በአመት አንድ ቀን የሴቶች ዓለም አቀፍ ቀን ሆኖ በሁለተኛው ዓለም አቀፍ የሶሻሊስት የሴቶች ዓለም አቀፍ ቀን ሆነ። ከ17 ሀገሮች በመጡ የሰራተኞች ማህበር የሶሻሊስት ፓርቲዎች የሴት ሰራተኞች ክበብ ተወካይ ዘንድ ያለምንም ድምጽ ልዩነት ሐሳብ ተቀባይነት አገኘ። በኮንፈረንሱም የሴቶች በመምረጥ የመሳተፍ መብት ጠቃሚነት ከፍተኛ እንደሆነ ተረጋገጠ። የጀርመኗ ክላራና የሩሲያው አሌክሳንድራ የሴቶች ምርጫ የመሳተፍ መብት አስገዳጅነትና ለብቻው ራስን ችሎ የሶሻሊስት ፕሮግራም አካል ሆኖ መታየት መረጋገጡ እንደሚገባው ታግሏል። በኮፐንሃገን ኮንፈረንስ ውሳኔ መሰረት ማርች 19/1911 የሴቶች ቀን ሆኖ በአውስትራሊያ፣ በዴንማርክ፣ በጀርመንና በስዊዘርላንድ መከበር ጀመረ። በዚህ ቀን በአንድ ሚሊዮን ሴቶችና ወንዶች በዓሉን ያከበሩ ሲሆን በመሰረታዊ ጥያቄ በሴቶች የመመረጥ መብት ብቻ ሳይሆን የሙያ ክህሎታቸውን በማጉላትና ጾታን መሰረት ያደረገ መድሎን ልዩነትን እንዲወገድ መታገል እንዳለባቸውና በማመልከት ጨምሮ ነበር። በመጀመሪያ የዓለም ጦርነት ዋዜማ ወቅት በ1913 እስከ 1911 እንቅስቃሴ ተግባራት ማከናወን እንደጀመሩ የሩሲያ ሴቶች ለመጀመሪያ ጊዜ በ1913 የካቲት ወር የመጨረሻ እሁድ ለት የሴቶች ቀንን አከበሩ። ከዚህ ጊዜ ጀምሮ በአውሮፓ በማንኛውም ቦታ በየአመቱ የማርች ኤስለት ወይም በዚህ ለት አካባቢ ጦርነትን በመቃወም ሆነ ሰላምን በመስበክ መንገድ ሲከበር ቆይቷል። ዓለም አቀፍ የሴቶች ቀን ለአውሮፓውያን አቆጣጠር በ1910 ዓመተ ምህረት ጀምሮ በተለያዩ ሀገራት መከበር ቢጀምርም በሩሲያ በ1917 አብዮት ወቅት በሴቶች አመጽ አስገዝቷል። መንግስት የሴቶችን መብት የተቀበለበትና በዓሉ የተከበረበት ታሪካዊ የመጨረሻ ቀን የካቲት እሁድ የነበረበት በ1917 የካቲት 23 እንደ ጁሊያን አቆጣጠር ወይም እንደ ጎርጎሪያን አቆጣጠር ማርች 8 ከመሆኑ ጋር ተያያዥ በ3 አመታት በኋላ በ1921 ማርች 8 ዓለም አቀፍ የሴቶች ቀን ይፋ ሆኖ መከበር ጀመረ። የሴቶችን ቀን ተፋፋመ ባለበት በመቀጠል በ1977 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት ማርች 8 ዓለም አቀፍ የሴቶች ቀን ሆኖ እንዲከበር ወሰነ። አድማጮቻችን ጽሁፌ በዚህ ተጠቃሏል። ስለተከታተላችሁኝ አመሰግናለሁ።
የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ከቀኑ 14 ሰዓት እስከ 16 ሰዓት ተኩል እንደ ፈረንጆች አቆጣጠር ዘወትር እሁድ የሚያስተላልፈው ፕሮግራም እንግዲህ ይኸው ቀጥሏል። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን አንድ አድማጭ ኢትዮጵያዊ ትዝታችን በመስመር ላይ ትገኛለች። ተናስተልኝ ትዝታ።
ተናስተልኝ።
እንግዲህ የሴቶችን ቀን ሳይሆን የኢትዮጵያ ድምጽ ሬዲዮ መግቢያ ላይም ተናግሬያለሁ፣ ሴቶችን ነው የሚያከብረው የኢትዮጵያ ድምጽ ሬዲዮ። እና የ8 ማርች የሴቶች ቀን ነው የሚባለው። እንዴት ታይዋለሽ አንቺ እህታችን?
ቀኑን በተመለከተ ያው እንደዛ አይነት ቀን መፈለጉ ግልግላል። ያ ማለት ምንድነው? አትሊስት ያንን ቀን ላይ ፎከስ የሚደረግበት ቀን ነው በሴቶች ጉዳይ በተመለከተ። ግን የሴቶችን ጉዳይ ደግሞ በተመለከተ ደግሞ በአንድ ቀን ተከብሮ ወይ በአንድ ቀን ተነጋግሮበት የሚፈታ ችግር ሳይሆን አመቱን ሙሉ የሚሰራበት ስራ ነው። ለነገሩ ግን አትሊስት በአንድ ቀን ላይ ያን መታወሱ ይሄ ነገር ሁሌ እንዴ ነው አክቹዋል እንደሆነ ሆኖ ይቀራል ከሚለው አንጻር እኔ ጥሩ ነው ብዬ ነው የምገምተው። በግሌ
ትናይልም
በአመት አንድ ቀን መሆኑ ያ እንደመታወሻነት ነው እንጂ እንዳልኩት 365 ቀናቶች ሁሉ የሴቶችን ጉዳይ በተመለከተ በተለያየ ቦታ ላይ መሰራት ያለባቸው ስራዎች አሉ። ያም በፖለቲካውም አንጻር ላይ በማህበራዊ ህይወት ላይም በተመለከተ በተለያዩ ቦታዎች በተመለከተ የኢትዮጵያ ማለት በአጠቃላይ ሴቶችን ጥያቄዎች መነሳት ያለበት ጉዳዮች አሉ። ቀን በቀን በስራ ዓለምም ሊሆን ይችላል በተለያዩ ጥያቄዎች ላይ መነሳት ያለበትን ጥያቄዎች እንትን ይላል። ግን እንደዚህ በዓለም አቀፍ ደግሞ ሲሆን በተለይ በሶስተኛ ዓለም ላይ ላሉ ሴቶች ጥያቄ ላይ እንዴት ነው አሁን ሶስተኛ ዓለም ላይ ያለው ሴት ልጅ እንኳን ወልዳ ቤቷን ማስገባበት ሪስክ አለ። እኩል እንኳን ጤንነት የጤና አገልግሎት የማይገኝበት ብዙ ጥያቄዎች ካለማችን ሴቶች ጋር እንኳን በተለያየ ቦታ ያለውን ሲወዳደር ልዩነቱም ሰፊ ነው እና ብዙ ጥያቄዎች ነው መነሳት የሚችለው። ግን በአመት አንድ መሆኑ አትሊስት ከትውስታነቱ
ይጠቅማል
ብዬ የማስበው
አንቺ ለኢትዮጵያን እህቶችሽ እናቶችሽ ምን ትመኛለሽ? ምንድን ነው በአሁኑ ጊዜ በሴትነትሽ ለኢትዮጵያን እህቶችሽና እናቶችሽ ይህ መደረግ አለበት፣ ለዚህ ሁሉም በጋራ መታገል አለበት የምትይው ምንድን ነው?
ቅድሚያ ሰው በሰውነቱ መከበር ሆኖ ሴት በሴትነቷ ትከበር የሚለውንም መሰረታዊ እንትን ሆኖ ሴቶች ደግሞ በተለያዩ ጥያቄዎች ላይ ለምሳሌ ለማለት አሁን የትምህርት ዕድል በማግኘት በማህበራዊ ህይወት ላይ በሚደርስባቸው ችግር እንዲተጋፍጠው ራሳቸውንም መቋቋም ባይችሉ ምን አይነት ድጋፍ ሊያገኙበት የሚችሉ ማለት ብዙ የተለያዩ ጥያቄዎች አሉ። ያ ነገር ደግሞ ጠንካራ ማህበረሰብ ይጠይቃል። ያንን ጥያቄዎች እንትን ብሎ አጀንዳ ላይ አስቀምጦ መፍትሄ ለመፈለግ ማለት ነው። ያ ደግሞ የሚሆነው በአሁኑ ሰዓት እንግዲህ እንደምናውቀው በሀገራችን እንኳን እንትን ብንል ስንት ከወጣትም እናቶቻችን የሚሆኑ ለነጻነት እንኳን ብለው ታግለው በማይሆን ቦታ ላይ ያሉ ልጆቻቸውን ቤተሰቦቻቸውን ጥለው እንግዲህ ለሴት ልጅ እኛ በኢትዮጵያ በባህላችንም እናትም ነች፣ እናትም አልፋ ደግሞ ሚስትም ነች፣ ብዙ ኃላፊነት ያለባት ሆና ያንንም ወደ ጎን አድርጋ ራሷንም የሰዎች እህትና እናት ነች በአሁኑ ሰዓት ያለው እና እነሱን ከጎናችሁ አለ ብለን እነሱን ማጠናከር እና ሴቶችም ራሳችን አንዳንዴ ለምንፈልገው ነገር ከሌላ ሳይሆን የምንጠብቀው መብታችንንም ግዴታችንንም ማውቀን የምንፈልገውን ማስመጣት የምንችለው ራሳችንን ብዬ ነው የምገምተው። ራሳችንን ማንም እንደ ስጦታ የሚሰጠን ነገር የለም። በዛ ላይ መጠንከር አለብን ብዬ ነው የማስበው በግሌ።
በመጨረሻ ትዝታ፣ ከመለያየታችን በፊት እስቲ የምታደንቂው የጥንትም ይሁን አዲስም ይሁን ኢትዮጵያዊት ማንን ታደንቂያለሽ?
እንደው በአሁኑ ሰዓት ላይ እንዲሁስ ብትጠይቅኝ ወይንሸት ጠንካራ ታጋይ እስር ቤት ሁለተኛ ቤቷ ይመስል እያስሯት እየገረፉ እያመላለሱ ግን እስካሁን ድረስ ድምጿን ከፍ አድርጋ የምትናገር ወጣት ሴት በመኖራው በአይናችን የምናየው በመሆኗ በጣም ማደንቃት ነው። ከዛም ግን ብዙ ብዙዎች አሉ ስማቸው ያልተጠራ ስማቸው ያልታወቀ በጣም ትልቅ ቦታ ላይ ነው። ክብር ኖሮኝ የእነሱን ያህል ችሎታ ባለመኖሬ ባዝንም እነሱን ደግሞ ክብርና ምስጋናዬን እንትን እንሰጥበት።
ትዝታ እጅግ በጣም እናመሰግንሻለን። መልካም የሴቶች ቀን ይሁን እንላለን። በድጋሚ በተደጋጋሚ ነው የምናገረው፣ ኢትዮጵያ ድምፅ ሬዲዮ የሴቶችን ቀን ሳይሆን ሴቶችን ነው የሚያከብረው። ስለዚህ እናከብርሻለን፣ እንወድሻለን። ጤና ይስጥልኝ።
እናመሰግናለሁ። ሰላም ነው።
እንደምን አርፍዳችኋል አድማጮች። ከቀኑ 15 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ትናንት ማታ በአዲስ አበባ ከተማ ዘነበወርቅ አካባቢ ልዩ ቦታው ቆሼ ተብሎ የሚጠራው አካባቢ ቤታቸውን ቆሻሻ መጣያ አካባቢ ቀልሰው በነበሩ 40 አባወራዎች ላይ የቆሻሻ ክምር ተነዶባቸው በርካቶች ማለቃቸውን የአዲስ አበባ ፖሊስ ኮሚሽን አስታውቋል። እንደ ፖሊስ ኮሚሽኑ ገለጻ እስካሁን የ26 ሰዎች አስክሬን ከፍርስራሽ ስር የወጣ ሲሆን አብዛኞቹ ህጻናት እንደሆኑም ተዘግቧል። እስካሁንም ድረስ የጠፉ ሰዎችን ከፍርስራሽ ስር ፍለጋው መቀጠሉም ተሰምቷል። በሌላ ዜና ጥንታዊ አቡነ ገብረ መንፈስ ቅዱስ ዝቋላ አቦ ገዳም አካባቢ ባለፉት 3 ቀናት በእሳት እየነደደ መሆኑም ተዘግቧል። እሳቱ እስካሁን መጥፋቱ እንዳልቻለም ሲዘገብ ይህ ጥንታዊ ገዳም ባለፉት አመታት በተደጋጋሚ በእሳት የነደደ ሲሆን እስካሁን ድረስ ምክንያቱ ግልጽ አይደለም። ላለፉት 3 ቀናት እየነደደ ባለው የገዳሙ አካባቢ እሳት በመንግስት በኩል እሳቱን ለማጥፋት ምንም አይነት ሙከራ ለመደረጉ ብዙሃኑን ሰው አሳዝኗል። በርግጥ በአካባቢው መኪና የማይገባ ቢሆንም ለቦታው ቅርብ የሆነው የደብረዘይት አየር ኃይል ጣቢያ በአየር እሳቱን እንዲያጠፋ ቢጠየቅም አሉታዊ መልስ መስጠቱም ተዘግቧል። ይሁንና የአካባቢው ህዝብ በነቂስ በመውጣት እሳቱን ለማጥፋት ላለፉት 3 ቀናት የተረባረበ ሲሆን በእሳት ማጥፋቱ ሂደት ላይ አንድ የዩኒቨርሲቲ ተማሪ በእሳት ተቃጥሎ መሞቱም ተዘግቧል። የአርበኞች ግንቦት ሰባት ንቅናቄ በሰሜን ጎንደር ጥቃት ፈጽሞ እስረኞች ማስለቀቁን አስታወቀ። የአርበኞች ግንቦት ሰባት ኃይሎች በሰሜን ጎንደር ወገራ ወረዳ ፋንዝ በገና ሲራሬ ከተማ ሰርገው በመግባት በፈጸሙት ጥቃት እስረኞች ማስለቀቃቸው ተዘግቧል። ታጋዮቹ የካቲት 30 2009 ዓ.ም ከምሽቱ 4 ሰዓት ጀምሮ እስከ ንጋት በከተማ ባሉ የመንግስት አጣቂዎች ላይ በፈጸሙት ጥቃት በርካታ የህወሓት ያድግ ወታደሮች መገደላቸውም ተዘግቧል። የተወሰኑ የከተማው አጣቂዎች ለአርበኞች ግንቦት ሰባት ታጋዮች ድጋፍ በመስጠት በህወሓት ያድግ ወታደሮች ላይ ጥቃት መፈጸማቸውም ተዘግቧል። ከፊሎቹም የአርበኞች ግንቦት ሰባት ኃይሎችን ተቀላቅለዋል። በዚህ ጥቃት የተደናገጠው የህወሓት ያድግ ጦር ተጨማሪ ወታደሮችን በአምስት ወራል መኪኖች ወደ ከተማው ማስገባቱ ውጊያው ተፋፍሞ እንደነበር ተዘግቧል። አርበኞቹም ዳጃቸውን ፈጽመው ወደ መጥበት መመለሳቸው ተዘግቧል። ይበንዲ እንዳለ ነጋዴ ባህር በተባለውን አካባቢ በህዋት ያድቀይ ዞን ተብሎ በተሰየመው ቦታ አንድ ነዳጅ ጭኖ ከሱዳን በመጓዝ ላይ በነበረ ተሽከርካሪ ላይ ጥቃት ተሰንዝሯል። በዚሁ ጥቃት መነሻነትም ከ50 በላይ ነዳጅ የጫኑ ተሽከርካሪዎች ነጋዴ ባህር ላይ ቆመው እንደሚገኙ ተዘግቧል። ጉዳዩ አስጨነቃቸው የህዋት የመከላከያ ጦር አባላት ጀነራል ሲሳይ በተባሉ አዛዥ ተመርተው ወደ አካባቢው ማምራታቸው ተዘግቧል። ጀነራሉ በጸጥታ ስጋት ነጋዴ ባህር ላይ የቆሙት 50 ነዳጅ የጫኑ መኪኖች ጉዞ እንዲጀምሩ ትዕዛዝ ቢሰጡም ሹፌሮቹ ፈቃደኛ አለመሆናቸውን ለማወቅ ተችሏል። በዚሁ ምክንያት ጀነራሉ የነዳጅ እጥረት እንዲከሰት አንፈልግ በሚል ሹፌሮቹ ተሽከርካሪዎች እንዲያነሱ በማስገደድ ላይ መሆናቸውም ከስፍራው የተገኘ መረጃ ያስታውቃል። አሜሪካ ከኢትዮጵያ መንግስት ጋር ያላት ግንኙነትን ታቋርጥ ሲሉ የአሜሪካ ምክር ቤት አባላት ጠይቀዋል። ዩኤስ አሜሪካ ከጨቋኙ የኢትዮጵያ መንግስት ጋር ግንኙነቷን ታቋርጥ ሲሉ የአሜሪካ ምክር ቤት አባል ኮንግረስማን ክሪክ ስሚዝ ጥሪ ሲያቀርቡ፣ ሌላኛው የምክር ቤት አባል ኮንግረስማን ዳና ሮከበር ዩኤስ አሜሪካ ናሳዎች ብቻ ከሚወክለው የኢትዮጵያ መንግስት ጋር የነበራት ግንኙነት ስህተት መሆኑን ተቀብላ ለሁለቱ ሀገራት ጥቅም የኢትዮጵያን ህዝብ መሰረት ያደረገ ግንኙነት እንድታደርግ ጥሪ አቅርበዋል። በኢትዮጵያ ዲሞክራሲ አደጋ ውስጥ ወድቋል በሚል ርዕስ በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አፍሪካ የጤናና የሰብአዊ መብት ንዑስ ኮሚቴ ባለፈው ሐሙስ ማርች 9 2017 ባዘጋጀው መድረክ የተለያዩ ወገኖች በኢትዮጵያ ወቅታዊ ሁኔታ ላይ ምስክርነት ሰጥተዋል። የንዑስ ኮሚቴው ሊቀመንበር ክሪስ ስሚዝ መድረኩን ምስክርነት ለሚሰጡ ሰዎች ከመልቀቃቸው በፊት ባቀረቡት ንግግር እስላማዊ አክራሪነትን እንዋጋለን በሚል ሰበብ ከጨቋኙ የኢትዮጵያ መንግስት ጋር የቀጠለው ግንኙነት ማብቂያው አሁን ነው ሲሉ ጥሪ ያቀረቡ ሲሆን፣ በዚሁ በኢትዮጵያ ጉዳይ ላይ በአሜሪካ ምክር ቤት በተዘጋጀው መድረክ ላይ ሌላው የአሜሪካ ምክር ቤት አባል ዳና ሮከበር በኢትዮጵያ ያለው መንግስት የሚወክለው አናሳዎችን ነው በማለት ጠቅሰው ይህንን ጨቋኝና ሙሰኛ ቡድን ስትደግፍ በመቆየቷ አሜሪካ መሳሳቷን በይፋ ማስታወቅና ከአናሳ ቡድን ጋር የነበረን ጉዞ ትክክል እንዳልነበር መቀበል አለበት ብለዋል። ወዳጅነታችን ከመላው ኢትዮጵያ ህዝብ ጋር እንጂ ከተወሰነ ቡድን ጋር መሆን አይገባውም ሲሉ መልእክትም አስተላልፈዋል። የአሜሪካ መሆን የኢትዮጵያ ህዝብ መብትና ጥቅም የሚጠበቅበት ሁሉንም ኢትዮጵያዊ ማዕከል ያደረገ ግንኙነት ስንመሰረት ነው በካሊፎርኒያ ኮንግረስማን ዳና ሮባ ባከር ጥሪ ያቀርበዋል። በምርጫ 97 በኢትዮጵያውያን ላይ በደረሰው ጥቃት የአሜሪካ ወታደራዊ ቁሳቁሶች ስራ ላይ መዋላቸውን አስታውሰው የኢትዮጵያ መንግስት ከአሜሪካ መንግስት የጦር መሳሪያዎችን እንዳይገዛ እንዲታገድ ጥሪም አቅርበዋል። በዚሁ መድረክ ላይ የቀረቡት በሂውማን ራይትስ ዎች በኢትዮጵያ ጉዳይ ላይ ከፍተኛ ተመራማሪ የሆኑት ፊሊክስ ሆርኔ በአሜሪካ በኢትዮጵያ ላይ የምትከተለውን የውጭ ትብብርና ፖሊሲ በማስተካከል ለሰብአዊ መብት መከበር ቅድሚያ እንዲሰጥ ጠይቀዋል። በዚሁ ፕሮግራም ላይ የአማራ የኦሮሞን ኮሚኒቲ ተወካዮች ንግግር ያደረጉ ሲሆን ሌሎች ሁለት የተለያዩ ድርጅቶች ተወካዮችም ንግግር አሰምተዋል። በኦጋዴን በ72 ሰዓታት ውስጥ ከ300 በላይ ሰዎች መሞታቸው ተዘግቧል። በመስራቅ ኢትዮጵያ ኦጋዴን ውስጥ በተከሰከሰው የኮሌራ ወረርሽኝ በ72 ሰዓታት ውስጥ ከ300 በላይ ሰዎች ህይወታቸውን ማጣታቸው ተዘግቧል። የኦጋዴን ብሔራዊ ነጻነት ግንባር እንዳለው ሰዎች እስካሁን የመድኃኒትና የህክምና እርዳታ አልተደረገላቸው። ወደ አካባቢዎቹ የተሰማራው ድንገተኛ አደጋ መከላከያ የህክምና ቡድን ባለመኖሩ በበሽታ የሚሞቱ ዜጎች ቁጥራቸው ሊጨምር ይችላል ተብሎ ተሰግቷል። በኦጋዴን በሚገኙ በርካታ ከተሞችና የገጠር መንደሮች ኮሌራው ተባብሶ እየተዛመተ ሲሆን በገጠር አካባቢ ሰዎች ነዋሪ የሆኑ አርብቶ አደሮች ከብቶቻቸው ሊጠብቁ እንደወጡ እንደሚሞቱ ቤተሰቦቻቸው መኝነታቸውን ሰጥተዋል። ከሟቾቹ መካከልም በዱር እንስሳት አስከሬናቸው የተበሉ ይገኙበታል። የዜጎችን ህይወት ለመታደግ የክልሉ ባለስልጣናትም ሆነ ገዢው መንግስት ምንም አይነት ጥረት ካለመድረጋቸው ባሻገር የኮሌራው በሽታ መዛመት እንዳይታወቅ የመሸፋፈን ስራ እየሰሩ ነው ብለዋል። በኦጋዴን በከፍተኛ ሁኔታ ወረርሽኙ የተዛመተባቸው አካባቢዎች ደጋሀቡር፣ ጃራ፣ ኒጎብ፣ ቆራሄ፣ ቅብሪዳህርና ሸበሌ ሲሆኑ በሽታው በተመሳሳይ በዶሎ አፍዴርና ሊባኖስ ተዛምቷል። እንደ ኦብነግ መግለጫ ባለፉት 4 ወራት ውስጥ ብቻ ቁጥራቸው ከ2000 በላይ የሚሆኑ የኦጋዴን ነዋሪዎች በኮሌራ በሽታ ሞተዋል። የኦጋዴን ገጠራማ አካባቢዎች ነዋሪዎች ከኮሌራ ወረርሽኝ በተጨማሪ በረሃብ ተጠቅተዋል። ይህም የነዋሪዎቹ ህይወት በሰቆቃ እንዲሞላ ያደረገው ሲሆን አያሌ ዜጎችም ህይወት እየረገፈ ይገኛል። የመንግስታቱ ድርጅት በበኩሉ በድርቁ ምክንያት በአካባቢው ውሃ የቀላቀለው የተቅማጥ በሽታና የኮሌራ ወረርሽኝ መዛመቱን ሲገልጽ በቀላል መድኃኒቶች የዜጎችን ህይወት ማትረፍ እየተቻለ ምንም አይነት መድኃኒት ሳይሰጣቸው እንዲሞቱ ተደርገዋል የሚለው ኦብነግ ወደ ጎረቤት ሀገር በመሄድ መድኃኒቶችን እንዳያገኙም ሁሉም ነገር ዝግ ተደርጎ ባሉበት ስፍራ ህይወታቸውን እያጡ ነው ብሏል። ህዝባዊ ወያኔ ሓርነት ትግራይ መሪነት በጋምቤላ የተቀናጀ ጭፍጨፋ እየተደረገ ነው ተባለ። የጋምቤላ ኒሎቴ አንድነት ንቅናቄ በሰጠው መግለጫ በአሁኑ ወቅት ጋምቤላ ውስጥ በታጠቁ የደቡብ ሱዳን ስደተኞች እንዲሁም የኑዌርና ሙርሌ ጎሳ በሆኑ የግመል አርቢዎች አማካኝነት መጠነ ሰፊ ጥቃት እየተፈጸመ እንደሆነ በመጥቀስ ድርጊቱን አጥብቆ አውግዟል። እንደ ፈረንጆቹ አቆጣጠር መጋቢት 1 ቀን 2017 ዓ.ም ከደቡብ ሱዳን የተነሱ የታጠቁ የሙርሌ ሚሊሻ ድንበር አሳብረው በመግባት በኡቶል መንደር በጆር ቀበሌ 8 ሰዎችን ከገደሉና 2 ሰዎችን ካቆሰሉ በኋላ 16 ህጻናትን አፍነው መውሰዳቸውን ንቅናቄው ገልጿል። በተመሳሳይ ወር በጆግና በዶር ቀጠናዎች በሚገኙ የተለያዩ ቦታዎች ተመሳሳይ ጥቃትና ጠለፋ መፈጸሙን የጠቀሰው ንቅናቄው አሁን ይህ ድርጊት ጋምቤላ ባሉ ሲቪል አኝዋኮች ላይ የተለመደ ሆኗል ብሏል። ካሁን ቀደም ብሎ በአጀሪንጋና በጂኦል አቦል መንደሮች በኑዌሮችና በሙርሌ ታጣቂዎች በተፈጸመ ጥቃት ከ26 ሰዎች በላይ መገደላቸውንም የጋምቤላው ኒሎቴ አንድነት ድርጅት አውስቷል። ከጥቃቱ የተረፉ ጥቂት ሰዎችም ቀያቸውን ጥለው እግራቸው ወደ አመራቸው ቦታ መሰደዳቸውን ተመልክቷል። በሚገርም ሁኔታ በቅርቡ ማለትም የካቲት 27 ቀን በደቡብ ሱዳን አኝዋኮች ላይ በተፈጸመ ጥቃት 3 ሰዎች መገደላቸውና የአብኮና ከጎግ ቀጠናዎች ህጻናትን በመወሰዳቸው ከፍተኛ ትኩረት አስነስቷል ያለው ንቅናቄው መግለጫ ይህም በኢትዮጵያውያኑ አኝዋኮች ላይ የተፈጸመ ያለው መጠነ ሰፊ ጥቃት በህዋት መንግስት ሆን ተብሎ የተቀናባበረ የዘር ማጽዳትና ከመሬታቸው ላይ የማስወገድ ዘመቻ መሆኑን ያመለክታል ብሏል። ዶክተር መረራ ጉዲና የተከሰሱበት ወንጀል ፈጽሜ ሳይሆን ለሀገሬ ህዝብ በመታገሌ መሆኑን ኢትዮጵያ ህዝብ ይወቅልኝ ሲሉ ጥሪ አቀረቡ። ዶክተር መረራ ጉዲና የዋስትና መብት መከልከላቸውን አስመልክቶ የተፈጸመባቸው ያለውን የመብት ጥሰቶች የኢትዮጵያ ህዝብ እንዲያውቅላቸው ከእስር ቤት ደብዳቤ ልከዋል። የተከሰሱት ምንም አይነት ህገወጥ ወንጀል ፈጽሜ ሳይሆን ለዘመናት ለሀገሬና ለህዝቤ በመታገሌ መሆኑን ኢትዮጵያ ህዝብ ይወቅልኝ ብለዋል። ከነ ጀነራል መንግስቱ ነዋይና ጀነራል ታደሰ ብሩ ዘመን ጀምሮ ከአንድ ትውልድ በላይ ገዳዮችና ሟቾች፣ ታሳሪዎችና አሳሪዎች በበዙበት የሀገራችን ፖለቲካ ውስጥ የቆየሁት አንድ ከሆዱ በላይ ለሀገሩ የሚያስብ ምሁር ማድረግ ያለበትን ለማድረግ ከ45 ዓመት በላይ ለሀገሬ የተሻለ ለውጥ እንዲመጣ በታማኝነት መታገሌ ነው። ይህም እየታወቀ ወደ ጎን በመገፋቱ ለሁላችም የምትሆንና በኩልነት የምታስተናግደን ዴሞክራሲያዊት ኢትዮጵያ እንድትፈጠርና የፍትህን ስርዓት በሀገራችን እንዲሰፍን ላለፉት 25 ዓመታት በመታገሌ መከሰሴ አንሶ የሀገሪቱ ፓርላማ አባል ጭምር የነበርኩ ሰው ለተራ ወንጀለኛ የሚፈቀድ የዋስ መብት በመከልከል የተሰማኝ ጥልቅ ሀዘን ለራሴ ብቻ ሳይሆን እኛም ሆነን ልጆቻችን በሰላም ይኖሩበታል በመንለው መከረኛ ሀገራችንና አላልፍለት ብሎ ለታመሰው ለመላው መከረኛ ህዝባችን ጭምር መሆኑን ይታወቀልኝ ሲሉ ለመላው ኢትዮጵያ ህዝብ አሳውቀዋል። በሰሞኑን የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዶክተር መረራ ጉዲና ያቀረቡትን የዋስትና መብት ውድቅ በማድረግ በዋስትና ቢወጡ በመረጃ በማሸሽ ከሀገር ይወጣሉ በሚል ምክንያት የዋስትና መብት እንዳያገኙ ተከልክለዋል። ዶክተር መረራ ጉዲና በኢትዮጵያ ወቅታዊ ጉዳይ ላይ ለመነጋገር በአውሮፓ ህብረት ባደረገላቸው ጥሪ መሰረት ቤልጅየም ደርሰው ሲመለሱ በኮማንድ ፖስቱ ከመኖሪያ ቤታቸው ታፍነው መወሰዳቸው ይታወሳል። በመጨረሻም የኢህአዴግ መንግስት ወደ ፖለቲካና የሌና እስረኞች አማላጅ መላኩ እየተነገረ ነው። ያደግ ወደ እስር ቤቶች ማግለሎችን የላከው ቀንጅት ጊዜ እንዳደረገው የፖለቲካና የህሊና እስረኞች ይቅርታ ጠይቀው እንዲፈቱ ነው በሚል ተዘግቧል። በዚህ መሰረት ያደግ የተመረጡሽ ማግለሎችን ወደ እስር ቤት በማማራት የአንድነት ፓርቲ አመራሩን አቶ አንዳለም አራጌን፣ ጋዜጠኛ እስክንድር ነጋንና ሌላኛውን የአንድነት ፓርቲ አባል አቶ ናትናኤል መኮንንን በጉዳዩ ዙሪያ እንዳነጋገራቸው የእስር ቤት ምንጮች ገልጸዋል። ይሁንናስ ሰሞኑን የህሊና እስረኞቹን ለማግባባት የተላኩት ሰዎች ጥረታቸው ሳይሳካ ተመለሰዋል። ለሽማግሌዎቹ በውይይታቸው ላይ እስረኞቹ ይቅርታ ጠይቁና ከወይኒ ውጡ ብለው ሲጠይቋቸው እስረኞቹ እኛ ይቅርታ የምንጠይቅበት ምክንያት የለም፣ ላልፈጸምነው ጥቃት ይቅርታ አንጠይቅም፣ ከፈቱን እንዲሁ ይፍቱን፣ ይቅርታ የሚባለው ነገር ፈጽሞ አናደርገውም የሚል ምላሽ ሰጥተዋል። ሽማግሌዎቹም ከሁሉም የህሊና እስረኞች ተመሳሳይ ምላሽ ማግኘታቸውም ታውቋል። የሳምንቱ አበይት ዜና በዚሁ ተጠናቋል።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በሀገራችን የፖለቲካ የሶሻል የኢኮኖሚ መስክ ላይ የተለያዩ ጥሩ ጥሩ ስራ የሰሩ ኢትዮጵያውያን ሞልተዋል። ሴቶች ወንዶች እንዳሉ ሁሉ ብዙ ጀግና ሴቶች አሉን። በአሁኑ ጊዜ በዛሬው ጊዜ ደግሞ እስቲ እዚህ ስዊድን አካባቢ ስለ ሀገራቸው ጉዳይ በሶሻሉም በኢኮኖሚም በፖለቲካውም የተለያዩ እንቅስቃሴዎችን የሚያደርጉ አንዳንድ እህቶቻችንን ለማወደስ እንፈልጋለን። ይህን በተመለከተ አንድ አራት አምስት የሚሆኑትን ደውለን ለማነጋገር እንሞክራለን። በዚሁ መሰረት አንድ እህታችን በአየር ላይ ትገኛለች። ሰላም ጤና ይስጥልኝ።
ሰላም አሜ፣ እንደምን ዋላችሁ?
ሰላም ነው? ጤና ነው? ሁሉ ነገር
ክብሩ ይስፋ። ደህና ነኝ፣ እግዚአብሔር ይመስገን።
እመቤት፣ እንዴት አሳለፍሽው የስምንት ማርችን?
እኔ ለነገሩ ያክል ከዚህ ሳቢ ውጭ ነኝ። ማርች ኤት ኦኬ የሚባለውን ቀን በተለይ እኛ ኢትዮጵያውያን በተለይ በተለይ እዚህ እንደ አውሮፓ ወይንም እንደ ስዊድን የምንኖር ሰዎች ቀኑን ብናከብር ምናልባት አግባብነት ያለው ነው ብለን ልናስብ እንችል ይሆናል። ነገር ግን እንደ ኢትዮጵያዊ ወይንም ኢትዮጵያ ውስጥ እንደሚኖር አንድ ማህበረሰብ ራስህን ካየኸው ግን የሴቶች ቀን የሚለውን አዎ ፖለቲካዊ እይታ ሰጥተን እንደ ፖለቲካ ምናከብር ከሆነ እንደውም አንድ አባባል መጀመሪያ ላስቀድም ይመስለኛል። የሴቶችን ቀን ማክበር ፖለቲካ ሲሆን ሴቶችን ማክበር ግን ስነ ምግባር ነው የሚል አንድ ጽሑፍ ፌስቡክ ላይ ያገኘውና ይሄንን ሀሳብ ተጋራው። ምን ለማለት ፈልጌ ነው፣ ኢትዮጵያ ውስጥ ለምሳሌ እንጀራ መብላት በእጅ ባክቴሪያ ያስይዛልና እንደዚህ ስለሆነ እባካችሁ ሰዎች በማንኪያ ብሉ ወይንም በሹካ ተመገቡ እንደሚባል አይነት ቅንጦት ነው የሚመስለኝ እኔ ሴቶች ቀን አዎ መከበር አለበት ይሄንን እስማማለሁ ግን ኢትዮጵያ ውስጥ ያሉ ሴቶች ይሄንን ቀን ስናከብርላቸው በአሁኑ ሰዓት ምን ይፈልጋሉ ሴቶች የሚለውን አሟልቷል ወይ ራሱ ይሄንን በዓል ወይንም ማርች 8 ብለን እናከብረውን ቀን ስናስብ አከባቢያችን ያሉትን ሴቶችንስ ያያሰብን ነው ወያነ መብታችን ከበር ስንልስ ያደረግንላቸው ነው ወያነ ንሳቢ ብለን ስናስብ በርግጥ እንደው በጣም እናከረረውም ከተባለ ያስፈልጋል የማርች 8 ኢትዮጵያ ውስጥ ማክበር የሚለውም ወደዛ የሚያንደረድር ነገር ይኖራል አራት አምስት ልጅ ይዛ ጎዳና ላይ ወደቀች አንድ ሴት ይያለች 10 ብር ከፍሎ ኳስ የሚያይ ሰው ያለበት ሀገር ላይ ማርች 8ን ማክበር አግባብ ነው ወይ ወደሚለው ትሄዳለህ ስዊድን ላይ ስትመጣ ወይንም ሌላ አውሮፓ ሀገር ላይ ስትመጣ ለምሳሌ ፓርላማ ላይ ደግሞ 349 ፓርላማ እንደምታውቀው ተቀማጮች አሉ ከነዛ ውስጥ ወአደ 130 ምናምኑ ሴቶች ናቸው ስዊድን ላይ በአብዛኛው በርግጥ አሁንም አውሮፓ አደጉን ብለን ምንላቸው ሀገራት ላይ የሴቶች መገፋት ወይንም ለሴቶች አነስተኛ ደሞዝ መከፈል ወይንም ሌሎች ነገሮችም የመገፋቱ ነገር እንዳለም ሆኖ ያም ሆኖ ግን ወደ ኢትዮጵያ ስናመጣው በብዙ ማህበረሰባዊ ፖለቲካዊ ችግር ውስጥ ያለን ሰዎች አሁን የክሬዚ ዴይ ወይንም ማርች 8 ምናምን አዎ መከበር አለበት ለዛ ምንም ጥርጥር የለውም ግን ጊዜው አይደለም የሚል አቋም ነው ያለኝ እኔ እውነቱን ለመናገር
እመቤት ሰፋ ያለ ገለጻ ነው የሰጠሽን እስቲ በመጨረሻ ከመለያየታችን በፊት እምታደንቂያት ያሁኑም ቢሆን የበፊቱ ኢትዮጵያዊት ሴት ኢትዮጵያዊት ካለችሽ ማነች
አው እንግዲህ በክፉም ሆነ በደግም ሆነ ሴቶችን ስናነሳ ረጅም ጊዜ ለምሳሌ ከ960 ዓ.ም ጀምሮ መነሳት እንችላለን ሴቶች በዛን ጊዜ ኢትዮጵያውያኖች ሃያላን የነበሩ ብዙ ዮዲት ጉዲት ለመጥፎ ብትነሳም ሃያል ነበረች በ960 ኢትዮጵያ ውስጥ ስናነሳ እነ ንግስተ ሳባ አሉ በደግም ይነሱ ደግሞ እንደ እቴጌ ጣይቱ ያሉ እንደ ዘውዲቱ አነሰም በዛ ትንሽ ማክት ቢኖራቸውም ለድሮትኒንግ አዲስ አልነበረንም በወቅቱ እና የሴቶችን እንትን ስታነሳ በፊት ረዘም ያለ ታሪክ ያለን እንደውም ከሌሎቹ ይልቅ እኛ ኢትዮጵያውያኖች ነን ምንም እንኳን ለመጥፎም ለጥሩም ነገር ቢጠቀሙበትም ያንን ስልጣን ወይንም ሃያልነታቸውን ለማለት ነውና ማንኛውም ሴት ለነጻነት ለኩልነት የምትነሳ ሴት በመሆኑ ለኔ ጥሩ ምሳሌ ናት ብዬ ነው የማስበውና አሁን የምታያቸው ብዙ ወጣቶች አሉ ይሄን ሳቢ ይዘው ለምሳሌ ቀደም ሲል እንደ ተጠቀሱት አይነት ወጣት ብዙ አሉ ኢትዮጵያ ውስጥና እነሱን እና ማህሌት ማለቴ ነው እነሱ ለኔ ሂሮዎች ናቸው ለማለት ፈልጋለሁ
እመቤት በጣም እናመሰግናለን አንቺንም እንደዚሁ የኢትዮጵያ ድምጽ ሬዲዮ ያደንቅሻል ይወድሻል መልካም የሴቶች ቀንን በለው እንግዲህ በእንትኑ እንመኝልሻለን አልፏል ለነገሩ መልካም ቀን
መልካም ቀን
የሚተነካ አትወድምና አትወድም ቆንጆ አታስከትልም አርጋ መስሎ የተማረከ የተከበረ በየሄደበት ጋት መሰከረ አይለወጥ ወጉባ ካገሩ ይኖርን ክሉ የኢትዮጵያ ልጅ የሀበሻ ልጅ ለኔ ምትለው እሺ ምትለው ራሱን ያረሳ ለአገሩ ገኑ ወድቆ ሚገሳ የአገሯ ልጅ ነው
አድማጮቻችን አሁን የጀመርነውን ኢትዮጵያውያት እህቶቻችንን የመዋውደሱን ሁኔታ በመከተል አሁን ከዚህ ቀጥሎ ደግሞ እንዲሁ እህታችን በመስመር ላይ ትገኛለች ሰላም ተናስተልን
ሰላም ተናስተልኝ
እንግዲህ ኢትዮጵያ እንትም አሁንም በዘመኑም ብዙ ታላላቅ ሴቶችን አፍርታለች። በአሁኑ ጊዜም ኢትዮጵያ ውስጥ በከባድ ሁኔታ ላይ ባለበት የፖለቲካ ሁኔታ ላይ ባለበት ችግር ባለበት ሁኔታ ሁሉ ፍርሃትን አሸንፈው ለእውነት የቆሙ ወጣት ኢትዮጵያ ሴቶች አሉ። በውጭ ደግሞ የተቻላቸውን በሶሻል በኢኮኖሚ በፖለቲካ ለህዝባቸው ለህብረተሰባቸው ለማድረግ የሚታገሉ ኢትዮጵያኖች አሉ። ከነሱ አንዷ አንቺ እንደሆነሽ ተረድተናልና እስቲ ስለ ሴቶች ቀን አጠር ባለ ሁኔታ የሚሰማሽን ብትነግሪን። ምን አደረግሽ? ምን ትመኛለሽ? በአጠቃላይ
አመሰግናለሁኝ። መቼም በኢትዮጵያ ውስጥ ያለው አሁን ለሚደረገው ትግል የሴቶች ተሳትፎ የግድ ይላል የግድ ይላል። እኔ በብዙ ቦታ እሳተፋለሁኝ። እርግጥ ጠንካራ እህቶች አሉ፣ ግን እኔ የሴቶችን ቀን ሳስበው አንድ የሚጎለን ነገር አለ። እስካሁን ያደረግነው ማስተዋጽኦ ሰፊና በርካታም ቢሆን ስቲል ግን የሚቀረን ነገር አለ። ከዚህ በተሻለ ለመስራት ምን መደረግ አለበት የሚለውን ነው እንዳስብ ያደረገኝ ዘንድሮ የሴቶች ቀን ሲከበር። ይሄ ማለት ምንድን ነው? እኔ በበኩሌ ኦፍኮርስ በተለይ የኢትዮጵያን ሴቶች ብዙ የተለያየ ከባህልም ከተለያዩ ምክንያቶች የተለያየ አካሄድ ነው ያለ እና ያንን ወደ አንድ መስመርና ትንሽ ከፍ ወዳለ ሴቶች ደፍረው ወደፊት እንዲወጡበት ለማድረግ ሴቶች ለብቻቸው የመደራጀቱና ያለመደራጀታቸው ጥቅምና ጉዳቱን እንድመለከት ነው እንዳስበው አድርጎኛል። እና ወደፊት አሁን ከተደረገው በተሻለ ለመንቀሳቀስ እና የሴቶችን ተሳትፎ ከፍ ለማድረግ እኔ በበኩሌ ሴቶች ለብቻቸው መደራጀት አለባቸው ብዬ አስባለሁኝ። ይሄ ለምን ያስፈልጋል? ኦፍኮርስ አሁንም እየሰሩ አይደለ ወይ? ጥሩ አይደለ ወይ? ተሳትፏቸው ሰፊ ነው ካልን፣ አዎ፣ ግን ሰፋ ማድረግ ይቻላል። በቂ አይደለም፣ ቁጥራቸው በጣም መጠነኛ ነው። እና ያንን ለምን ሁሉ ደግሞ ዘላለም እንትን አይልም እና ተተኪ ያስፈልገዋል። ተተክቶ ይሄንን ትግል ፋናውን ይዞ የሚቀጥል ስለሚያስፈልግ ሴቶች መደራጀት እና ለመደራጀት ቆርጦ መነሳት ያስፈልጋል። አስተዋጽኦአቸውንም በርከት ባለ መንገድ ለማድረግ እንዲችሉ እንደምናየው ኦፍኮርስ ሁሉ ቦታ ላይ ሴቶች አሉ። ዋን ዌይ ኦር አናዘር ቢታዩም ባይታዩም ከኋላም ሆኖ ከፊት የሴቶች እጅ የሌለበት ምንም አይነት እንቅስቃሴ የለም በየትኛውም አካባቢ ስንመለከተው፣ በተለይ አካባቢያችን። ግን ያንን ደግሞ ሰብሰብ አድርገን አስተዋጽኦአቸውን በርከት እና ሰፋ ባለ መንገድ እንዲያረጉት ሴቶች መደራጀት አለበት። የሴት መሪም የሚወጣው በመደራጀት እና በማዘጋጀት ነው እና ለዛ ዝግጁ ማድረግ ያስፈልጋል። ይሄን ነው ያሰብኩት በዘንድሮ የሴቶች ቀን።
መቅደስ፣ በመጨረሻ ለሁሉም የምጠይቀው ጥያቄ የምታደንቂያት የአሁኑም ይሁን የጥንት ኢትዮጵያ
አይሰማኝም፣
የምታደንቂያት አሁንም ይሁን ፊት ድሮ የነበረች ኢትዮጵያዊ ማን ነች ካለችሽ?
ለእኔ ዛሬም ሆነ ወደፊትም የማደንቃት ኢትዮጵያዊ ሴት ምንም ጥያቄና መልስ የለም፣ እቴጌ ጣይቱ።
መልካም ቆይታ፣ መልካም እሁድ፣ መልካም ዓመት፣ መልካም ዘመን። ያሰብሽ ሁሉ ይሳካልሽ። ጤና ይስጥልን።
አሜን።
አድማጮቻችን ከዚህ በመቀጠል ደግሞ በመግቢያው ፕሮግራም ላይ እንደገለጽንላችሁ አንድ አድማጭ አለን። ከዛ ቀደም ብሎ ግን አንድ አጥር ያለ እንደማስተዋቂያ ነገር አንድ ኢትዮጵያ ወንድማችን ማስተላለፍ ይፈልጋል ለወገኖቹ። ሃሎ ተናስተልኝ።
ሃሎ ተናስተልኝ። ቆይ አንድ ጊዜ ድምጽ ወርቋል
ይስማሃል? ሃሎ
ሃሎ አሁን ሰማለሁ?
አዎ ሰማለሁ። እኔ አንተ ትሰማኛለህ?
አዎ ሰማለሁ።
በጣም ቆንጆ መልእክት አለኝ ለኢትዮጵያኖች ነው የምትለው። እስቲ አጠር አድርገህ ለአድማጮቻችን አሰማ መልእክትህን።
እሺ ጌታዬ፣ እንትን ምንድነው መልእክቱ? አጭርም ረጅም ሊሆን ይችላል፣ ግን አንተ በጠይቀኝ በጣም ጥሩ ይሆናል ሰዎች እንዲረዱት።
ኦኬ።
ነገሩ ሰፋ ያለ ነው፣ እኔ ባጭሩ ለማቅረብ እሞክራለሁ።
ኦኬ።
እናንተ እየጠየቃችሁኝ ቢሆን የፈለገ ለህዝቡ ኢንፎርሜሽን ይሆናል እገምታለሁ።
ኦኬ። ባጭሩ የጊዜ ችግር ስላለብኝ ነው በአሁኑ ሰዓት። ምንድነው የሆነ ዝግጅት ስዊድን ስቶክሆልም ውስጥ እንደተዘጋጀ አምነስቲም ደውሎልን ነበር፣ ከእናንተም አካባቢ ይሄን ነገር አንስታችሁልን ነበር። ይሄ ዝግጅት ምንድነው? አምነስቲ ምን ለማዘጋጀት ነው ያሰበው?
ኦኬ። ባጭሩ ለማቅረብ ፈልጋለሁ፣ ለመናገር እሞክራለሁ። በላይ ይባላለሁ። ጉዳዩ ምንድነው? አምነስቲ ኢንተርናሽናል የስዊድን ብራንች ኢትዮጵያ ውስጥ እየተደረገ ያለው ሙሉ በሙሉ የኢትዮጵያኖች ሰብአዊ መብት ገፈፋ በሚመለከት ሴሚናር ይደረጋል። ይሄ ሴሚናር ምንድን ነው? በ28 ማርች ዝግጅት አለው። ይሄ ዝግጅቱን ምን ይመለከታል? ማርቲን ሽብዬ፣ አምነስቲ ስዋሬ፣ ሪክስ ቲያትር፣ ይሄ በመተባበር ብዙ ገንዘብ አፍሰው ቲያትር ይደረጋል። ይሄ በዛ ቀን ሳይሆን ከዛ በፊት የሚደረገው በ28 ማርች ኮንፈረንስ አለ። ይህ ኮንፈረንስ ምንድን ነው? የስዊድን ጋዜጠኞች አሉ የተባሉ ጋዜጠኞች፣ የፖለቲካም የከልቱር ሰዎች ይገኛሉ ተብሎ ጥሪ ተደርጓል። ሌሎችም ደግሞ ሪክስ ዳክስ የስዊድን የፓርላማ ሰዎችም ይገኛሉ ተብሎ ይጠበቃል። በዛ ቀን የአምነስቲ ኢንተርናሽናል ዋና ኃላፊ ሁቭድ አንስቫሪክ በዛ ሁቭድ ታላረነች እና እዛ ኢትዮጵያኖች እንዲገኙ በሚል ሀሳብ ተነሳስተን እኛ በዛ ውስጥ አክቲቭሊ ስንሰራ የነበርን ኢትዮጵያኖች ማለት ግሩፕ አለን፣ ግሩፕ 140 እንባላለን። እዛ ውስጥ አባሎች ነን። ይህንን አክቲቭሊ ይሄ ሴሚናር እንዲደረግ ስለፈለግን ከዛ ጋር ተያይዞ ነው አመድ እንግዲህ ጉዳዩ ተራዝሞ ነገሮች ብዙ ሀሳብ ነበረን። ይህንን ጊዜ ስለሌለ ለመናገር አልችልም እንግዲህ እና ይሄ ሴሚናር በ28 ማርች ይደረጋል። ይሄ ምንድነው? ጋዜጠኞች በ18 የስዊድን ሀገሮች የሚገኙ የስዊድን ጋዜጠኞች ይኖራሉ። ይሄ ፎርስቴሊንጉ የሚደረገው ምን ይባላል በአማርኛ አላውቅም፣ በ18 ሀገሮች ይደረጋል፣ በስዊድን ሀገር ማለት ነው፣ ከተሞች ይደረጋል ማለት ነው። ይሄ ምንድነው? ሪክስ ቲያትርና ነሽብዬ በመስማማት ያደረጉት ዝግጅት ነው። እና በ18 የስዊድን ሀገሮች የሚገኙ ጋዜጠኞች ይመጣሉ እና በስቶክሆልም ያሉት ደግሞ እኛን ሳቦታጅ ያደረጉን ጋዜጠኞች ይኖራሉ። ይሄ ስብሰባ ከቀኑ 12 ሰዓት እስከ 13 ተኩል ይካሄዳል። ሉንች ሴሚናሪየት ይባላል። እና እያንዳንዱ ኢትዮጵያዊ መጥቶ ይህን ነገር ቢያዳምጥና ቢሰማ የሚደረገውን ጥያቄ ለምን የስዊድን ሚዲያ ለምን እኛን ሳቦታጅ እንዳደረገን የስዊድን ጉዳይ ለመጠየቅም ለመስማትም ያስችላል ብዬ ገምታለሁ። ስለዚህ ሁሉም ኢትዮጵያዊ እንዲገኝ ነው በዛ ቀን እና አድራሻውን ወደፊት እንግዲህ በምጠይቀኝ መሰረት አቀርባለሁ። ይሄ ነው መልኩ። በደንብ ገልጨው እንደሆነ አላውቅም።
አይ ገልጸዋል፣ በጣም ጥሩ ነው። እኛም በሚቀጥለው ሳምንት የአምነስቲን ዋና ተወካይ በተጠየቅነው መሰረት እናቀርባቸዋለን። ልናቀርባቸው ፈቃደኛ ሆነናል። እኛም ጠይቀውን ይቀርባሉ። በዛ እሳቸው በሰፊው ያስረዳሉ ብለን ተስፋ እናደርጋለን። ዋናው ቁም ነገር ማርች 28 የኮንፈረንስ ይኖራል። ኮንፈረንሱ ላይ የስዊድን ፖለቲከኞች፣ የፓርላማ አባሎች፣ ጋዜጠኞች፣ የተለያዩ ድርጅቶች ይገኛሉ። አዘጋጁ ዋናው አዘጋጅ አምነስቲ የስዊድን አምነስቲ ቅርንጫፍ ነው እና ይሄ ስብሰባ ማስታወቅ የተፈለገበት ምክንያት የሚያሳፍር ነው የሚሆነው። የኢትዮጵያን ችግር የስዊድን አምነስቲ ሲያወራ የስዊድን ፖለቲከኞችና የስዊድን ጋዜጠኞች ተገኝተው ኢትዮጵያኖች በቦታው ባይገኙ ሪሊ ምን አይነት ፍጥነቶችን እናያሰኛል ከሚል ነው። ኢትዮጵያ ድምፅ ሬዲዮም ይሄ ነገር አስፈላጊ መሆኑን ያምን ነው። እናመሰግናለን። በሚቀጥለው ሳምንት ራሳቸውን የአምነስቲውን ተወካይ ይዘንላችሁ እንቀርባለን። ጤና ይስጥልኝ ጌታዬ።
በጣም ጥሩ አድራሻ መናገር ያስፈልግ ሆነ
ኔክስት ዊክ ስላለን እንናገራለን ኔክስት ዊክ በሰፊው እንወያይበታለን
ኦኬ ታዲያ ዋናው ይሄ ነው መልእክቱ ህዝቡ ከጥያቄ ካስፈልገ የኔን ቴሌፎን እየደወሉ ለመነጋገር እንችላለን
ምንም ችግር የለም በሚቀጥለው ሳምንት በሰፊው እንወያያለን ተናስተልኝ
እሺ ጌታ
አድማጮቻችን ከዚህ በመከተል ደግሞ ኢትዮጵያ ውስጥ በአሁኑ ጊዜ የኢትዮጵያ መምህራን የጀመሩትን በተለይ በአማራው አካባቢ የጀመሩትን የሥራ ማቆም አድማ በተመለከተ ይሄንን የኢትዮጵያኖች የሥራ የመምህራን የሥራ ማቆም አድማ ምን ማለት ነው? በኢትዮጵያ የትግል ታሪክ ውስጥ መምህራኖች ምን አይነት አስተዋጽኦ አድርጓል? የተማረውና አስተማሪው ምን አይነት አስተዋጽኦ አድርጓል? የሚለውን በተመለከተ ከኛ ጋር አንድ እንግዳ አለን። እንግዳችን እስቲ ራስዎን ያስተዋውቁልን ጌታዬ።
እኔ ፍሳ ተስፋ ይባላለሁ። እና መምህር ነበርኩ። አገሬ አሁንም መምህር ነኝ። በመምህርነት ስራ ነው። ከዛ ውጪ ስልጣነ ክህነት ስላለኝ ካህን ነኝ፣ አገለግላለሁ ቤተክርስቲያን።
ቄስ ፍስሐ ከኛ ጋር ናቸው። አሁን አጠር ያለ ውይይት ከቄስ ፍስሐ ጋር እናደርጋለን። ቄስ ፍስሐ እስቲ በመጀመሪያ ደረጃ የኢትዮጵያ መምህራን ሁሉም በትምህርት ዓለም ያለፈ ኢትዮጵያዊ እንደሚያውቀው በትግሉ ዓለም ውስጥ ከፍተኛ አስተዋጽኦ አድርገዋል፣ ብዙ መስዋዕትነት ከፍለዋል። እስቲ አጠር አድርገው የኢትዮጵያን መምህራንን የትግል አስተዋጽኦ ቢገልጹልን።
በጣም አመሰግናለሁ። ይሄ የኢትዮጵያ መምህራን ማህበር በ1941 ከጣሊያን ወረራ በኋላ በሚኒሊክ ሁለተኛ ደረጃ ትምህርት ቤት በ32 መምህራን ነው የተመሰረተው። ከዚያ በመቀጠል እንግዲህ ከጊዜ ወደ ጊዜ አድማሱን እያሰፋ ሲመሰረት የመምህራን ህብረት ይባል የነበረው በኋላም እያደግ ወደ በ1957 የኢትዮጵያ መምህራን ማህበር ተብሎ ተሰየመ። ከ1957 በኋላ በሚደረጉ ማናቸውም ሀገራዊ እንቅስቃሴዎች በሙሉ የሚሳተፍ ነው የሆነው። በዋናነት ማህበሩ ሲመሰረት የመምህራንን መብት ከማስጠበቅና መምህራንን ወክሎ ከመንግስትም ሆነ ከማናቸውም አካል ጋር የመገናኘትና የመደራደር ስራ ሊሰራ በሚችል መልኩ ነው የተቋቋመው። በኋላ ግን የመምህራን መብት በተለያዩ ስርዓቶች አሁንም ካለው ጭምር የማይጠበቅበት ሁኔታ ሲኖር የማህበሩን አባላት እያስተባበረ ከሚመለከታቸው ጋር እየተዋየ ችግሮች እንዲቀረፉ የሚያደርግና መምህራንን እያስተባበረ በሚፈለገው መልኩ መብታቸውን እንዲያስጠብቁ የሚያደርግ ነው የመምህራን ማህበር። እንግዲህ በ1960ዎቹ ውስጥ በነበረ ጊዜ በነበረው በአገራዊ ፖለቲካ ከፍተኛ ድርሻ የሚወስዱት ተማሪዎች ናቸው። በተማሪዎች እንቅስቃሴ ጀርባ በዋናነት መምህራን እንደሚኖሩ ይጠበቃል። ተማሪዎችም ያው እግረ መንገዳቸውን ይመራሉ፣ ያስተምራሉ እና ከዚያም የንጉሱን ስርዓት ለመቀየር በሚደረገው ትልቅ እንቅስቃሴ መምህራን ትልቅ ሚና ተጫውተዋል። ይሄ የስርዓተ ትምህርት ለውጥ እንዲመጣ ሴክተር ቢቢ ሚኒስቴር ላይ ከፍተኛ ጫና እንዲመጣ አድርጎ አንድ ቁልፉ ችግር ይሄ ነበር። እዛም ላይ መምህራን ትልቅ ሚና አላቸው። ከዛ በመቀጠልም ያው በደርግ ስርዓት ውስጥ መምህራን ትልቅ ሚና ነበራቸው። ማህበሩ በጣም ጠንካራ ማህበር ነው። መምህራን ማህበር የመምህራንን መብት ለማስጠበቅ ትልቅ ስራ ይሰራ ነበር። ከምራን ጎን ሆኖ ማለት ነው። ከዚያም ከደርግ በኋላ ይሄውን ያለው ስርዓት ስልጣን ላይ ከመጣ በኋላ የመምህራን ማህበር ከማዳከም አንጻር የመምህራን ጥንካሬና ህብረት አንድነት የሚያሰጋው ስርዓት ስለሆነ የመምህራን ማህበር ወደ ማፍረስ የራሱን ተከትላ መምህራን ማህበር የመመስረት ሂደት ነው የሰራ። በተለይ በ1988 ዓመተ ምህረት ከመሰረታዊ መምህራን ማህበር ጀምሮ በወረዳ፣ በዞን፣ በክልል እስከ ሀገር አቀፍ ድረስ ልካውን የፖለቲካ ፓርቲዎችን ከፋፍሎ በራሱ ተከትላ እንደሚያደራጃቸው አይነት ነው። መምህራን ማህበርም ከመሰረታዊ ማህበር ጀምሮ በራሱ ካድሬዎችና በሚቀርባቸው መምህራን አማካኝነት እንደገና ሊቆጣጠር ጥረት ያደረገው ነው። ዋናውን የመምህራን ማህበር መምህራን የመሰረቱትን ዘመናት ለመምህራን መብትና ጥቅም የቆመውን ማህበር አፍርሶ ራሱ በሚፈልገው መልኩ ያዋቀረው እንግዲህ ከሞላ ጎደል ባጭሩ ታሪኩ ይህን ይመስለው። እንግዲህ ዘለቅ ብለን ከሄን በእያንዳንዱ አሁን በተለይ በደርግ ስርዓት መጨረሻና በተለይ በወያኔ ስርዓት መምህራን ማህበር ውስጥ ያሉና ለመምህራን መብት የሚከራከሩ ከፍተኛ ዋጋ እየከፈሉ የነበሩበት ሁኔታ እንዳለ አውቃለሁ።
እና አሰፋ ማሩን መጥቀስ ይቻላል። የመምህራን ማህበሩ እነ ዶክተር ታዬ የከፈሉት መስዋዕትነት ከፍ ያለ ነው። ቀስ ፍስሐ፣ በአሁኑ ጊዜ ጭምጭምታዎች ይሰማሉ፣ ዜናዎች ይደርሱናል። መምህራኑ በተለይ በአማራው አካባቢ ያሉት እየተንቀሳቀሱ ነው፣ የስራ ማቆም አድማ እያደረጉ ነው፣ እየታሰሩ ነው፣ ወደ ሌላውም እየተሻገረ ነው ችግሩ የሚል አለ። እና ምንድን ነው የአሁኑ ምክንያታቸው?
ይሄ የመምህራን የአሁኑ ጥያቄያቸው ዋናው በግልጽ መድረክ ላይ የሚታየው የደሞዝ ጭማሪ ነው። ለመምህራን የተሻለ ደሞዝ ክፍያ ስኬል አውጥቻለሁ በሚል አሁን ያለው ስርዓት የሆነ ጭማሪ አድርጌያለሁ የሚል ወሬ አንድ ሰሞን ነበር እና አሁን በሂደት በሚታይበት ጊዜ ለሌሎች የመንግስት ሰራተኞች የተከፈለው ደሞዝ ትልቅ ነው፣ ለመምህራን አልተከፈለም። ከዚህ አንጻር የደሞዝ ማሻሻያ ወይም ጭማሪው እኛን ሊመለከተን ይገባል የሚል ጥያቄ ነው መምህራን ያቀረቡት። እና አሁን በግልጽ የሚታይ ያለው ይሄ ነው። መድረክ ላይ የምታየው ፊት ለፊት ግን በዋናነት ይሄ በተለይ በአማራ ክልል ያሉ መምህራን ይሄ ጥልቅ ተሃድሶ በሚል አሁን ወያኔ የመጣበትን ተቃውሞ ለመቀልበስ የሚያስችለው አይነት ጥረት የሚያደርግበት እና ራሱን እንደገና መልሶ ስልጣን ላይ ሊያሰነብት የሚችልበት ስልት ሲቀይስ ጥልቅ ተሃድሶ በሚለው በመጣው ፈሊጥ መምህራን ያን ስልጠና እንዲካፈሉ እንደ ስርዓተ ትምህርት አይነት ነገር ተቀርጦ የሚወያዩበት ነጥብ እና ኤሪያ ተዘጋጅቶላቸው ወደ ውይይት ነው የገቡት እና እዚያ ላይ ተጨባጭ ያለውን ስርዓት እንደሚቃወሙ እና ይሄ ስርዓት ከፋፋይ እንደሆነ በዘር ላይ የተመሰረተ አካሄድ በተለይ ይሄ ገዢው ፓርቲ ይጠቅመኛል የሚላቸውን ግለሰቦች አልፎ ብሔረሰቦች ኮታንኮት እንዴት እንደሚጠቅማቸው እና ለነሱ ለሚፈልጋቸው በላይነት የቆመ እንደሆነ እና በተለይ ከአንድ ጎሳ የመጣ ስለሆነ በተለይ ገዢው ፓርቲ እና ያንን ከመጥቀም አንጻር እነኛን እንጠቅማለሁም ብለው ከሌሎች ህዝቦች ነጥለው እዚያ ውስጥ የመከለል ስራ መስራታቸው እጅግ በጣም ተገቢ እንዳይደለ ነው በዚያ በግምገማው የተነሳው። እና በግልጽ ነው መምህራን ያለውን ስርዓት መቃወማቸውን በተለይ ይህኛው በሶሻል ሚዲያም ተለቋል። በሳትም ምናልባት እያንዳንዱ መምህራን ያቀረቡትን ጥያቄ አንተም እንግዲህ ሰምተህ ሊሆን ይችላል እና እዚያ ላይ በግልጽ መምህራን እንደሚቃወሙ ያለውን ስርዓት በቀጥታ ራሱን መቀየር መፈተሽ እንዳለበት እና የስርዓት ለውጥ በሀገሪቱ እንደሚያስፈልግ ያሳዩበት ሁኔታ ነው የመጣው። ከዚያ በኋላ በመምህራን ላይ በፊት ከነበረው ጥርጣሬ ይሄኛው በጣም ያለውን ስርዓት የሚያስደነግጥ ነው የሆነው። ከዚህ ባሻገር የደሞዙ ጉዳይ ደግሞ ግልጹ ነው መጣ። በዚህ የተነሳ ይሄ በሰሜን ወሎ፣ በደቡብ ጎንደር ምናምን አካባቢ ያሉ መምህራን ደሞዝ ክፍያው ማሻሻያው ጭማሪው ለእኛ ነው የሚገባን ከሌሎቹም ባላነሰ እኛስ ምን ሆነናል የሚል ጥያቄ ያነሱ። ከዛ አንጻር ወደ ስራ ማቆም ሂደቱ ተሸጋገረ። ከዚያ ስራ ለምን ታቆማላችሁ በሚል ደግሞ ወደ 12 የሚሆኑ መምህራን ከዚህ ከደቡብ ጎንደር አካባቢ ይመስለኛል ሊያስሯቸዋል። እንግዲህ በዚህ ሂደት ነው ቀስ በቀስ አሁን ስሰማ እንዲያውም ወደ ተለያዩ ክልሎች አዲስ አበባም ደቡብም አካባቢ እንቅስቃሴው እንደቀጠለ ነው። እኔ አንድ ሳምንት ባልሞላ ጊዜ ውስጥ ነው እንደዚህ እንቅስቃሴው ከየቦታው እየተቀጣጠለ ያለው። ይሄ መምህራን ላይ የሚነሳ እንቅስቃሴ፣ መምህራን ከተማሪዎች ጋር ቀጥታ ግንኙነት አላቸው።
ትክክል።
መምህር ትምህርት ቤት የለም ማለት ተማሪ ትምህርት ቤት አይኖርም ማለት ነው። ተማሪ ትምህርት ቤት ሳይኖርና የትምህርቱ ስርዓት ከቆመ እያንዳንዱ ተማሪ ቤት ይውላል፣ ከእያንዳንዱ ወላጅ ጋር ይገናኛል። ስለዚህ መምህር ከተማሪ ጋር፣ ተማሪ ከወላጅ ጋር፣ ወላጅ ማለት ህብረተሰብ ነው። ስለዚህ በቀጥታ ባለው እንቅስቃሴ ላይ የሚያደርገው ተጽዕኖ ግልጽ ነው እና ከዚህ አንጻር ነው አሁን እንግዲህ ቀጣይ የሚመጣም ውጤት መገመት ወይም መተንበይ የሚቻለው እና የአሁኑ እንቅስቃሴ የተነሳው ሰሙ የደሞዝ ጥያቄ ነው። ግን ወርቁን ስታየው ያለውን ሰዓት ከመቃወም አንጻር ነው።
በዚህ የመብት የእኩልነት የዲሞክራሲ ጥያቄ ነው ወርቁ ነው የሚሉን እጅግ ከፍ ያለ ምስጋና እናቀርባለን። ጤና ይስጥልን። መልካም ቀን።
አመሰግናለሁ።
ዳሩ ምንድነው የህይወት ሁሉ መኖር ካልቻለ አንዱ ለሁሉ እንቱ ከድሮ የመጣ መተባበረው የኛ ማንነ ሰው የረዳ
አድማጮቻችን እንግዲህ አሁን የሳምንቱ ዋናው የውይይት ፕሮግራማችን ደርሷል። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በዛሬው ዕለት ይዘን የቀረብነው አንድ ምሁር የታሪክ ተመራማሪ ፕሮፌሰር ኃይሌ ላሬቦን ነው። ባለፉት ሳምንታት ወይንም ባለፈው ሳምንት ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ የአድዋ በዓል በታላቅ ሁኔታ ተከብሯል። ከሌሎች አመታት ለየት ባለ ሁኔታ በተለይም ባለፉት 25 አመታት ይደረክ ከነበረው በላይ ለየት ባለ ሁኔታ ኢትዮጵያኖች የፖለቲካውን ተጽዕኖ ሳይፈሩ በሀገር ቤት ውስጥ በአደባባይ ወጥተው በተለይ ወጣቱ የአድዋን በዓል የአያት የቅድመ አያቶቹን የአባቶቹን ገድል በአደባባይ ሲያከብር ውሏል። ውጭም ያሉ በዳያስፖራ የሚገኙ ኢትዮጵያኖችም በተለያየ ሁኔታ የአድዋን በዓል አክብረዋል። ታሪካቸውን ዘክረዋል። ጀግኖቻቸውን አስታውሰዋል። እዚህ ስቶክሆልም ውስጥም ይሄንኑ ሁኔታ በተመለከተ የአድዋን በዓል ለማክበር ተሞክሮ ነበር። አንዳንድ የታሪክ ባለሙያዎችም አድዋን በሚመስላቸው አቅርበውታል። እስቲ እኛ ደግሞ የኢትዮጵያ ድምፅ ሬዲዮ ደግሞ የታሪክ አዋቂውን ፕሮፌሰር ኃይሌን በመጋበዝ ስለ አድዋ ያላቸውን ለአድማጮቻችን በዓለም ዙሪያ ያሉት እንዲያካፍሉ ጋብዘናቸዋል። ከኛ ጋር ናቸው። ፕሮፌሰር እጅግ በጣም አመሰግኖታለሁ። መልካም ፈቃዶት ሆነው ከኢትዮጵያ ድምፅ ሬዲዮ ጋር ስለ አድዋ ውይይት ለማድረግ ስለፈለጉ አመሰግናለሁ ጌታዬ።
ሰላም። እኔም አመሰግናለሁ በመጋበዛችሁ። እግዚአብሔር ይስጥልኝ። ግን ድምፁ በደንብ አይሰማም።
ኦኬ፣ እቀይራለሁ፣ መስመር እቀይራለሁ።
እሺ።
አሁንስ ይሰሙኛል በደንብ?
አሁን ይሰማል።
በጣም ጥሩ ፕሮፌሰር። እስቲ ለመንደርደሪያ እንዲሆነን አድዋ ለርሶ ምንድን ነው? እንዴት ነው የሚያዩት የአድዋን በዓል? ኢትዮጵያዊውስ እንዴት ሊያዩ ይገባል አድዋን?
አድዋ በዓል እንግዲህ ለነዛ ለተዋጉት ኢትዮጵያውያን ነጻነታቸውን ለመከራ ለመጠበቅ የሀገራቸውን ለባዕድ ለመስጠት በኢትዮጵያ ታሪክ በኢትዮጵያውያን በውጭ ሀገር ተገዝተው የማያውቁ ሁልጊዜ ድል እንዳደረጉ ስለኖሩ ያንኑ ልምድና ባህል ከአባቶቻቸው የወረሱትን ለመጠበቅና ክብራቸውን ለማስከበር ነው። በዛ መልክ ነው ተዋጉት። ለኛ እንግዲህ ሁልጊዜ የኋለኞቹ ናቸው በዓለም ደረጃ መልክ የሚያዩት። ለምሳሌ በአሜሪካ ውስጥ ጥቁሮች ለከባርነት የተከለከላቸውን ነጻነታቸውን ሲዋጉ ማከል ማለት ለእኩልነት ሲዋጉ ችግራቸውን ሊወጡ ነው እንጂ ለዓለም አይደለም ይዋጉ ነበር የነበሩት። በኋላ ግን የነሱ ጦር የነሱ ውጊያ የነሱ እንቅስቃሴ በዓለም ደረጃ የሰው ሁሉ መብት የሚከበርበት እንቅስቃሴ ሆኖ ነው የታየው። ይህም የኢትዮጵያም ደግሞ እኛ ልጆቻቸው የምናየው በተለየ መልኩ ነው። የኢትዮጵያ ነጻነት ማስከበር ብቻ ሳይሆን የሰውን ልጅ ነጻነት የሰውን ልጅ ክብር ማስጠበቅ ነው። ምክንያቱም ነጮች ከአሜሪካ ማለት አዲሱ ዓለም ከተቆረቆረበት ጊዜ ጀምሮ ሰውን ሌላውን ህዝብ ነጭ ያልሆነውን ከሰው በታች ነው ይቆጥሩ የነበሩት። እነዚህ ሰዎች ነጭ ያሉት ለመጥፋት እንጂ በህይወት ሊኖሩ የተወሰኑ አልነበሩም። ምክንያቱም ነጭ በእግዚአብሔር አምሳል ስለተፈጠረ ሁሉንም ሰው ቢተካ የተመደበ ህዝብ ነው ተብሎ ነው የሚታመን የነበረው። እንግዲህ ያንን አቋም ያኮላሸፈው ያጠፋው የአድዋ ድል ነው። የአድዋ ድል በኋላ ነው ነጮች ለጥቁር እውቅናን የሰጡ። ለመጀመሪያ ጊዜ ደግሞ ለአጼ ምኒልክ በፊት ኢትዮጵያ ጋራ ምንም ግንኙነት ሊፈጥሩ ወይ ከኢትዮጵያውያን ጋራ ሊደራደሩ ያልፈለጉት እያንዳንዳቸው ቆንሲላቸውን በምኒልክ መናገሻ ከተማ ሊያቋቁሙ እየተሯሯጡ መጡት። ሌሎችም ሀገሮች ከማንኛውም አፍሪካ ወበቅኝ ግዛት ካሉት ሀገሮች በተለየ መልኩ ወደ 25 የሚሆኑ ሀገሮች የተውጣጡ ዜጎች ስራና ድል እየፈለጉ ወደ ኢትዮጵያ የመጡት ከአድዋ ድል በኋላ ነው። በዚህ ምክንያት የኢትዮጵያ ድል ብቻ ሳይሆን የአውሮፓ የዓለም በሙሉ ድል ነው፣ ነጭ ላልሆነ በሙሉ ማለት ነው። ከዛ ደግሞ በተወሰነ ደረጃ የጥቁሮች በሙሉ ድል ነው። ምክንያቱም ከሰው ሁሉ በታች ይታዩ የነበሩት ጥቁሮች ነበሩ። ከነሱ ቀጥለው እስያውያን ነበሩ። እንግዲህ የጥቁሮች የመጀመሪያ ጥቁሮች በነጮች ላይ ያደረጉት ድል ብቻ ሳይሆን ሌላውም ዓለም በነጭ ላይ ያደረገው ድል ነው ብዬ ነው የምገምተው። እንግዲህ የሰው እኩልነት፣ የሰው ነጻነት፣ የሰው መብት ድል ነው ብዬ ነው የምገምተው። እንግዲህ በዛ መልክ ነው የማየው።
ፕሮፌሰር፣ ወደ ሌሎቹ ጥያቄዎች ከመግባቴ በፊት ይህንን እርስዎም ብዙ የታሪክ ተመራማሪዎችም እንደሚሉት ይህ በአብዛኛው የሚታየው ኢትዮጵያኖች ለነጻነታቸው መብታቸውን ለማስከበር ያደረጉት ትግል ነው። አገራቸውን ከወራሪ ለማዳን ያደረጉት ትግል ነው። ሆኖም ግን ለብዙ የዓለም የጥቁር ሕዝቦች ድል ነው የሚሉ ይበዛሉ። ግን አንድ ጥያቄ አለኝ። ለምንድን ነው አድዋ በዓለም ደረጃ ትልቅ የሆነበት ምክንያት በጥቁር ህዝብ ዘንድ? ከዛ በፊት ሌላ ጥቁር ነጮችን ያሸነፈ የለም? ለምሳሌ ሳውዝ አፍሪካ ውስጥ ይመስለኛል ቦሮችን የጥቁር አፍሪካውያኖች በተወሰነ ደረጃም ቢሆን አሸንፈዋል ይመስለኛል። ግን ምንድን ነው የአድዋው ትልቅ የሆነበት ምክንያት?
የአድዋው ትልቅ የሆነበት ምክንያት ነጮች መሸነፍ ብቻ ሳይሆን በማያዳግም መልክ ነው ተሸነፉት። በሳውዝ አፍሪካ ለምሳሌ ዙሎች የእንግሊዝን ጦር በጥሩ አሸንፈውታል፣ ድምጥማጣቸውን አጥፍተዋል። ግን እንግሊዞች ተቋቁመው እርዳታ ሊከው እንደገና መልሰው ዙሎችን አሸንፈዋል። እንደዚሁም ደግሞ አሻንቲዎች በጋና ውስጥ እንግሊዞችን አሸንፈው ነበረ። ግን የእንግሊዝ ጦር ተቋቁሞ እንደገና መልሶ አሻንቲዎችን አሸንፎ አሻንቲ እንደሌለች አድርጎ በሌላ አገር ውስጥ ነው ያዋቀራት። የኢትዮጵያ ግን በፍጹም በማያዳግም መልክ ነው ያሸነፈው። ጣሊያኖች መሸነፍ ብቻ ሳይሆን መንግስታቸው ከስልጣን ወድቋል። ከዛም በላይ ደግሞ በአሻንቲ የተዋጋው ጦርና ወይ ደግሞ በዙሉ የተዋጋው ጦር በመጠን ስታዩ ሰማይና ምድር ናቸው። በአድዋ የተዋጋ ጦር ወደ 40,000 ወደ 30,000 በላይ ነው። ይሄ በአፍሪካ ምድር ውስጥ ታይቶ የማይታወቅ የጦር ቁጥር ነው። ከእግሩ እስከ አፍንጫው ድረስ ደግሞ በከፍተኛ መሳሪያ የያዘ ነው። የኢትዮጵያ ጦር ይህን ያህል መሳሪያ አልነበረውም። በዚህ ምክንያት ነው እንግዲህ በማያዳግም ሁናቴ ተሸናፊ ኃይል አይ መሸነፌን አልቀበልም፣ ሄጄ እዋጋለሁ፣ በምንም መልክ አልቀበልም ብሎ በማያዳግም መልክ ስለተሸነፈ ነው። መሸነፉን ተቀብሎ ከጥቁር ሕዝብ ጋር አዲስ ውል ተዋዋለ። በሌሎች ጋር ግን ውሉን ጫነ እንጂ ውል አልተዋዋለም። እንግዲህ ይሄ ነው የአድዋን ድል ከፍተኛነትን የምሰጠው።
ፕሮፌሰር፣ በጣም እናመሰግናለን ስላብራሩልን ይህንን ጥያቄ። ይህንን ቅድም ነካ አድርገውታል፣ እርስዎም ብዙ ባለ ታሪኮችም ጽፈውታል። ይሄ የአድዋ ድል አልፎ ተርፎ የኢጣሊያንን ጠቅላይ ሚኒስቴሩን ከስልጣን እንዲወርድ አድርጓል የሚል አለ። እስቲ እሱን እውነት ነው? ለምንድን ነው የአድዋ ድል የመንግስት ለውጥ ጣሊያን ውስጥ እንዲደርስ ያደረገው? በእርግጥ የአድዋ ድል ነው ይሄን እንዲደርስ ያደረገው?
አዎ የአድዋ ድል ነው። ምክንያቱም ጠቅላይ ሚኒስትሩ የራሱ ተግባር የራሱ ውሳኔ አድርጎ ስለወሰደ ህዝቡ በጣሊያን ሀገር ያለው ምኒልክን እያመሰገነ እያገነነ እድሜ ለምኒልክ ለዘላለም ይኑሩ እያለ በየከተማው ተነሳበት። ሮማ ራሱ በተጥለቀለቀች። በዚህ ምክንያት ፓርላማ ራሱ ጠቅላይ ሚኒስትሩ ከስልጣን እንዲወርድ በደንብ አስገደደ። በዚህ ምክንያት እንግዲህ በደንብ ወርዷል። ለየተጻፈ ነው የማይካድ ነው። እንግዲህ የጣሊያን መንግስት ወደቀ፣ ሌላ መንግስት መጣ ማለት ነው። ያንን የጦርነቱን የሚቃወም መንግስት መጣ።
ፕሮፌሰር፣ ይህንን ጦርነት በተመለከተ ብዙ ኢትዮጵያዊ በዚያን ጊዜ የነበረው በተለይ የሚላቸው እምዬ ምኒልክ ነው። ለምን እንደሚላቸው የሚያውቁት ነገር ካለ ቢነግሩን። እምዬ ምኒልክ የሚባሉበት ምክንያት በዛውም አያይዘው የምኒልክ አስተዋጽኦ በአመራርም ሆነ አድዋን ድል በተመለከተ ጦርነቱን በተመለከተ ምን ይመስል ነበር? እስቲ ስለ እሱ ያብራሩልን።
እምዬ ምኒልክ የሚባሉበት ምክንያት አፄ ምኒልክ ከማንኛውም እንግዲህ ኢትዮጵያን ለማዋሃድ አንድ ለማድረግ መልሶ ለማቋቋም እንግዲህ ኢትዮጵያ ከአራት መቶ ዓመት ያህል ፈርሳ በባላባቶች ነበር የምትመራው። እያንዳንዱ ሀገር የራሱ ባላባት አለው። ሸዋ ባላባት አለው። የሸዋው ከሌላው በተለየ ደግሞ ንጉስ ነው የሚባል የነበረው። ከዛ የበጌ ምድር ባላባት፣ የጎጃም ባላባት፣ የትግራይ ባላባት፣ ከዛ ደግሞ ደቡቦቹ ፍርክስሳቸው ወጥቶ በትናንሾች ባላባቶች ስር ነው የነበሩት። እንግዲህ ይሄ የአንድነቱ እርምጃ የተጀመረው በአፄ ቴዎድሮስ ነው። አፄ ቴዎድሮስ ሁለት ዓላማ ነበራቸው። አንደኛ ባላባቶችን ማጥፋት፣ ሁለተኛ ደረጃ ደግሞ ከክርስቲያን ሀገር ከሆኑት ከአውሮፓውያን ጋር ተባብሮ አንድ በኩል እስላምን መምታት፣ በሌላ በኩል ደግሞ ጦርና መሳሪያ አድርጎ ባላባቶችን ማድከም ነው። እንግዲህ እሳቸው በእነዚህ በሁለቱ ጠላትና ወዳጅ በሚሉት እጅ ወድቀው መጨረሻ ላይ ህይወታቸውን እስከ መግደል ደረሱ። ባላባቶችም አሸነፉ። እንግዲህ እንግሊዝም ነበረ እርዳታ የጠየቁት። መጨረሻ ላይ ውለታ እንደመዋል ምንድን ነው ያደረጉት? እንግሊዞቹ ራሳቸው ሀገራቸውን ወረው እሳቸው ራሳቸውን እንዲገሉ አደረገ። ግን አንድ ነገር የእሳቸውን ሞት ያመለጠ ነገር ማለት የተረፈ ነገር ነበረ። ይሄም የመካከለኛ መንግስት የበላይነት የባላባቶች መንግስት እንዳይመለስ ማድረግ ነው። ያ ሀሳብ እስከ አሁን ድረስ በኢትዮጵያ ታሪክ ውስጥ አለ። ማለት አሁን ባላባትነት በልዩ መልኩ እየተመለሰ ነው ቢባልም ያንን አፄ ዮሐንስ ወርሰውት የበላይነታቸውን አስጠበቁ። ከዛም ደግሞ የእሳቸው ችግር ደግሞ የተለየ ሆኖ ተገኘ። ይኸውም ምንድን ነው? ግብጾች እየወረሩ የኢትዮጵያን መሬት የግብጽ የበታች ወይ ደግሞ በግብጽ ጥገኝነት ሊያስቀምጡ ፈለጉ። እነ ግብጾችን ተዋጉ። ሁለተኛ ደግሞ ከእንግሊዞች ጋር ሊተባበሩ ፈልገው ነበር። ምክንያቱም ንጉስም ያደረጓቸው እንግሊዞች ስለነበሩ በእንግሊዞች እርዳታ፣ በእንግሊዞች ገንዘብ፣ በእንግሊዞች ፍላጎት ስለነበረ እንግዲህ ሙሉ እምነታቸውንና ሙሉ ድጋፋቸውን በእንግሊዝ ላይ ጥለው ነበረ። ከዛም የተነሳ እንግሊዞች በሱዳን ውስጥ በደርቡሾች ተከበው የእንግሊዝ የግብጽ ጦር ማለት ነው በእንግሊዞች ስር የነበረው እሳቸው እንድረዷቸው ጠይቀው ረድተው፣ ግን የተዋዋሉትን ውል እንግሊዞች አልፈጸሙም። ይህም ምንድን ነው? ምጽዋን በእጃቸው ሊመልሱ፣ የበጎስን ሀገር ለእሳቸው ሊሰጡ፣ ግን ከነዛ አንዱንም ሊያደርጉላቸው አልቻሉም። እነዛ በእንግሊዝ ማለት እንግሊዝ አድርጉ ብሏቸው የወረሯቸው ደርቡሾች ግን ቅቡን አልረሱም። መጨረሻ ላይ ከታቹ ነው በጎንደርን ዘረፉ፣ ሀገሩን ወረሩ። እንግዲህ መጨረሻ ላይ ያው ለእንግሊዞች ጥሩ ስራ ይሰራለሁ ብለው የረዷቸው ማለት የወጓቸው ደርቡሾች እጅ ሞቱ። እንደዛ ሲሆን እንግዲህ ሁለት ነገር አደረጉ ማለት ነው። አንደኛ የኢትዮጵያን አንድነት ሰፋ አደረጉ ማለት አፄ ቴዎድሮስ ካደረጉት በላይ ማለት ነው። ከዛ አፄ ምኒልክ መጡ። አፄ ምኒልክ ሲመጡ ከእነዚህም ሁለቱ በጣም የሚለያዩበት ከፍተኛ ማለት የሚደነቁበትም በኢትዮጵያ ታሪክ ከፍተኛ ምክንያቶች አሉ። እነዚህም አንደኛ የደቡብ ሀብትና ሰፊ የደቡብ ሀብት በቁጥጥራቸው ስር ስለነበረ ከማንኛውም ከፊተኞቹ ነገስታት ብዙ ሀብትና ብዙ ብልጽግና አላቸው። በሁለተኛ ደረጃ ደግሞ ከአጼ ቴዎድሮስ ይበልጥ ከአጼ ዮሐንስም ደግሞ እጅግ ይበልጥ የከሳቻቸው የነበሩት የባላባቶች እና ወይ ደግሞ አገልጋዮቻቸው ሙሉ ልብ እና ታታሪ አገልግሎታቸውን በታማኝነት እንዲያገለግሉ ማለት ልበቅኑ ማለት ተሰጥቶ ነበራቸው። ሌሎቹ ከሷቸው በፊት የነበሩት ይኔ አይለ ተሰጥቶ አልነበራቸው። በሶስተኛ ደረጃ ከመጠን በላይ ከአውሮፓውን የሚለየው ከፊቱ ነገስታት ከሁለቱ የሚለያቸው ምንድን ነው? በየጊዜው የሚቀያየረውን ጠመዝማዛ የአውሮፓን ዲፕሎማሲ በተመቻቸው ለራሳቸው በማመቻቸት በመጠቀም ችሎታቸው ተኪኖ ነበራቸው ማለት ተኪኗል ማለት ይቻላል። እንግዲህ በዛ መልክ አድርጎ ነው እንግዲህ አፄ ምኒልክ የኢትዮጵያን አንድነት ተጠበቁ በመጨረሻም ላይ በአድዋ ላይ ከፍተኛ ድል ያገኙት። እንግዲህ በዛ መልክ ነው ማያቸው። እምዬ የተባሉትም ደግሞ ያው በአንድ በኩል እነዚህን ባላባቶች ከስራቸው ካደረጉ በኋላ በምንም አይነት ጭካኔ እንደፊተኞቹ ጭካኔ አላሳዩም። በሌላው ደግሞ ብልሁ ነበሩ። ለገዥዎቻቸውም ስነግሩ ሳሉ ሀገርን የምትመሩትና የምታስተምሩት የምትመሩትና የምታስተዳድሩት በጦር ኃይል በጉልበት ሳይሆን በብልሃትና በፍቅር ነው ብለው ከስብከት በላይ ከስብከት አልፎ ከመንገር አልፎ እሳቸው ራሳቸው በዛ መልክ አገሩን ስላስተዳደሩት ነው። እንግዲህ እያንዳንዱ ጸሐፊ በዛ ጊዜ የነበሩት ንጉስ ምኒልክን ከማንኛውም ንጉስ በከፍተኛ ደረጃ ያደንቋቸዋል። ምክንያቱም አገሩን ያስተዳድሩ የነበሩት በብልሃትና በፍቅር ስለነበረ ነው። በዚህ ምክንያት ህዝቡ ወደዳቸው። ምክንያቱም ከአድዋ ድል በፊት ብዙ የዘመናዊ ስልጣኔ ሊያስገቡ ሞክረው ነበር፣ ግን አውሮፓውያን አገሩን ለራሳቸው ስለፈለጉ በምንም መልክ ሊረዷቸው አልፈለጉም። ከአድዋ በኋላ ግን በአስር ዓመት ውስጥ ጤንነት በነበራቸው ጊዜ በአገሩ ውስጥ ያልታዩ የስልጣኔ እርምጃዎችን ወሰዱ። ከስልክ እስከ ባቡር፣ ከባቡር እስከ ትምህርት ቤት፣ ዘመናዊ አስተዳደር፣ ሚኒስትሮች። እንግዲህ ያላመጡት የስልጣኔ አይነት በኢትዮጵያ ውስጥ አልነበረም ለማለት ይቻላል። እንግዲህ ህዝቡም በዛ በከፍተኛ ደረጃ ድንቋቸው፣ ለድሆችም ከፍተኛ ድራሄ ስላሳዩ ይገዙትም የነበረ በስልጣን ሳይሆን በአብነት ስለነበረ በዚህ ምክንያት ነው ህዝቡ እንግዲህ እምዬ ምኒልክ እስከ ማለት የደረሰው።
ፕሮፌሰር፣ ይሄ ጦርነት የአድዋ ጦርነት ከመደረጉ በፊት አገሪቱ ውስጥ የኢኮኖሚ የረሃብ የከብት ማለቅ ችግር ነበር እና ከሚደነቁበት አንዱ ይሄን ሁሉ አቻችለው ይሄን ሁሉ ህዝብ ከመቶ ሺህ በላይ የሚሆን ጦር ከተለያየ አካባቢ አሰባስበው መሄዳቸው የሚያደንቁ አሉ። በዚያን ጊዜ የነበረው በሽታው የድርቁ የችግሩን ሁኔታና የእሳቸውን ያንን ሁሉ ህዝብ አስተባብሮ ስድስት ወር ነው ስንት ወር ተጉዞ በእግር በቀን 20 ኪሎ ሜትር ነው የሚጓዙት መሰለኝ አድዋ ድረስ መድረሱን ሲያዩትና ያንን ድል ማድረጉን ሲያዩት እንዴት ያያቸዋል እርሶ የእኚህን ንጉሥ ነገሥት?
እንግዲህ በጣም የሚደነቅ ስራ ነው። ምክንያቱም ሀገሩ እንዳልኩት አንድ የሆነው በጣም ቅርብ በሆነ ጊዜ ነው። እንግዲህ እያንዳንዱ መንደር ከመንደሩ ውስጥ ከየመንደሩ ጦር እንዲላክ አድርጓል። በዚህ ምክንያት በጣም የሚደነቅ ነው። አንደኛ ያንን ሁሉ ህዝብ መመገብ፣ ምክንያቱም እያንዳንዱ ወደ እንግዲህ ቢቆጠር ወደ 80 ሺህ ሰራዊት ነው ቢያንስ የነበረው። ያ ሰራዊት ሲጓዝ ሳለ በአንድ በትክክል ነው የሚጓዘው፣ አንዱ ሌላውን ሳይቀድም ማለት ነው። ጥምዝምዝ መንገድ፣ ጎጣጉጥ ካለ፣ መጥፎ መንገድ ካለ ሁሉንም ለጥ አድርጎ የሚያስተካክል ኃይል አለ። በጥቂት ጊዜ ውስጥ ያንን ሜዳ የሚያደርገው ኃይል አለ። እንግዲህ ለዚህ ሁሉ የሚመግብ ደግሞ ሴቶችም አሉ። በቅሎቹን፣ ፈረሶቹን፣ ከፍቶቹን በሙሉ የሚጠብቅ እያንዳንዱ በየመስኩ የተፈጠው ስራ አለ። ያንን ሁሉ እንግዲህ አንቀሳቅሶ ነው እስከ አድዋ ድረስ የደረሰው ከኬንያ ጠረፍ እስከ አድዋ ማለት ነው። በጣም የሚደነቅ ነው። በአንድ በኩል ያ ሁሉ በአዲስ መንግስት ተቋቁሞ በምን ቋንቋ ተነጋገረ? እንግዲህ እያንዳንዱ በጦሩ ደረጃ እያንዳንዱ ይነጋገረ ነበረው በራሱም ቋንቋ ሊሆን ይችላል። እንግዲህ በጣም የሚደነቀው ያ ነው። ይዋጋ የነበረው ደግሞ በተጎትቶ አንዳንዶቹ እንደምሉት ሳይወድ በግድ በውድ አይደለም። ሁሉም ይዋጋ የነበረው በፍቅር ነው። አንዳንዱ ስለ ምኒልክ ስል፣ ሌላው ደግሞ ስለ አገሩ ስል። እንግዲህ ምኒልክና አገር በአንድ በኩል አንድ እስከመሆንም ደርሷል። ምክንያቱም የምኒልክ ፍቅር ያው እንደ አገሩ ምስር ጠንክሯል ማለት ነው። ብዙዎቹ በዛ መልክ የሚዋጉ የነበሩት ማለት ነው። እንግዲህ በኢትዮጵያ ታሪክ ውስጥ ሲዋጉ ሳለ ሁልጊዜ ለመሪም ነው የሚዋጉት፣ ለአገር ብቻ አይደለም። አሁን አፄ ዮሐንስ ለምሳሌ በመተማ ጦርነቱን ካሸነፉ በኋላ እሳቸው መሞታቸውን ሲሰሙ ያው ያሸነፈው ጦር ተሸንፎ ቀረ ማለት ነው። በዚህ ምክንያት ለንጉስ ነው ይዋጉ የነበረው አብዛኛውን ጊዜ ማለት ይቻላል። እንግዲህ በጣም የሚደነቅ ነው። ሲሄድም ሳለ የአውሮፓ ጸሐፊዎች እንደሚሉት ጦር አይደለም ይሄድ የነበረው። በዚህ አሁን በእንግሊዝኛ ቋንቋ ሱናሚ እንደሚሉት ነው ማለት ማዕበል ነው። የሰው ማዕበል ነው አገሩን በሙሉ አስለቅልቆት የነበረ ማለት ይቻላል። ያንን በስነ ስርዓት አደራጅቶ በመልክ መልክ አስቀምጦ ያንን ዘመናዊ ጦር እንዲጋፈጥ ማድረግ ከፍተኛ ተሰጥኦ ያስፈልጋል፣ ችሎታም ብቃትም ያስፈልጋል። እንግዲህ አፄ ምኒልክ የሚደነቁት በዛ ነው።
ፕሮፌሰር አፄ ምኒልክ ብዙ ብዙ ተብሎላቸዋል፣ ግን አንዳንድ ተቾች ደግሞ አድርባይ ነበሩ፣ ፈሪ ነበሩ፣ ከአውሮፓውያኖች ጋር ተሻርከው ብዙ ብዙ ወንጀል ሰርተዋል የሚሉም አሉ። እርስዎ ይሄን እንዴት ያውታል? በአጠቃላዩ
እንግዲህ ምንድነው አንድ ነገር ሲገመትና ሲገመገም ሳለ በዛ ዘመን በነበረው አሰራርና አካሄድና አተሳሰብ ነው። የራሳችንን ዘመን አምጥተን በዛ ዘመን ልንጭን አንችልም፣ በፍጹምም ሊሆን አይችልም። አሁን አውሮፓውያን ለምሳሌ አፍሪካ አሜሪካውያን አሁን ያሉት ጥቁርን ባሪያ በማድረጋቸው ያዝናሉ። ለምን እነዛ ባሮች አደረጉ ብሎ እነዛን ነጮችን በሙሉ እንደ ጠላት አድርጎ መገመት ያሁኑን አይቻልም። ምክንያቱም አተሳሰቡ በጣም የተለየ ነበረ። የኢትዮጵያንም ታሪክ ስንመረምር በዛው መልክ መሆን አለበት። ምክንያቱም የኢትዮጵያ ከአጼዎቹ በኋላ የመጡት የኢትዮጵያ መሪዎች የቆሙት ዓላማ በሙሉ ስለከሸፈባቸው እንደነሱ የሚያሳዩት ስኬታማ ውጤት ስለሌላቸው ብዙውን ጊዜ የሚወቅሱት እነዛ በመሬት ስር ያሉትን በመቃብር ውስጥ ያሉትን ነገስታቱን ወይ የድሮ አባቶቻቸውን ነው። ይሄ የራሳቸውን ድክመትና የራሳቸውን ምንድን ነው ችሎታ እና ብቃት ማጣትን ነው እንጂ የእነሱን እነዛ የተቀበሩትን አባቶች አይደለም። አፄ ምኒልክ እንደ ሌሎቹ የኢትዮጵያ ነገስታት ያን የነበሩ የአውሮፓ መንግስታት ስልጣን ለመጨበጥ መጠቀማቸው የታወቀ ነው። አፄ ዮሐንስ ለምሳሌ በግልጽ ጽፈዋል በደብዳቤያቸው ላይ እናንተ እርስዎ የእንግሊዝ ንጉስ ባይኖሩ የእንግሊዝ መንግስት ባይኖር ኖሮ እኔ ለስልጣንም ባልበቃው ነበረ። በእናንተ እርዳታ ነው፣ በእናንተ ጠመንጃ ነው፣ በእናንተ መትሬስ ነው ስልጣን የያዝኩት። እግዚአብሔር ይስጥልኝ፣ አሁንም እንድትረዱኝ ይጠይቃለሁ እያሉ ነው እንግዲህ ይጻጻፉ የነበሩት።
አፄ ዮሐንስ ማለት ሆነው
አፄ ዮሐንስ አዎ አፄ ዮሐንስ እንግዲህ በውጭ ያው ለስልጣን ስሉ የማያደ ያላደረጉት ነገር የለም ማለት ነው።
ትክክል።
እንግዲህ በህጉ መሰረት ንጉስ መሆን የሚገባቸው አጼ ተክለ ድሮ ንጉስ የነበሩት አጼ ተክለ ጊዮርጊስ ናቸው። አጼ ተክለ ጊዮርጊስን ባገኙት ጠመንጃ ባገኙት ጥይት ቆልቷቸው ነው እንግዲህ ሱልጣኑን የወሰዱት። አጼ ተክለ ጊዮርጊስ እንግዲህ የአጼ ዮሐንስን እህት ነው ያገቡት። የእህታቸውን ባል አሸንፈው አሰቃይተው አይናቸውን አወጥተው ካሰር በኋላ ከተሸነፉ በኋላ ይሄ አይበቃ ብሎ አይናቸውን አወጥተው አውሳውሯቸው ካኖሩ በኋላ ነው እንግዲህ ማለት ንጉስ ከሆኑ በኋላ ወደዚህ የደረሱት ማለት ነው። ይሄ በዛን ጊዜ የተለመደ ነው። አጼ ዮሐንስ ከሁሉም ደግሞ ይቃ እንግሊዞች ለወረራ ሲመጡ መርተው አጼ ቴዎድሮስ እንዲገደሉ አብቅቷል። ምክንያቱም ስልጣኑን ስለፈለጉት ማለት ነው። ይሄ እንግዲህ በድሮ ታሪክ የተለመደ ነው። በዚህ አጼ ምኒልክም ይታማሉ ማለት ከአጼ ዮሐንስ በ1800 የንጉሰ ነገስት ዘኢትዮጵያ ብለው ራሳቸውን ሰይሞ ሳሉ ወደ እስከ ሸዋ ዘምተው አጼ ምኒልክ ንጉሰ ሸዋ ብቻ እንጂ ንጉሰ ነገስት ዘኢትዮጵያ እንዳይሆኑ አድርጓቸዋል። ማለት ከንጉሰ ነገስትነት ወደ ንጉስነት እንዲወርዱ አድርጓቸዋል። ይሄ በጣም አስቀይሟቸዋል። በተቻለ መጠን ያቺ ንጉሰ ነገስትነቷን ለማግኘት ብዙ ጥሯል። መሳሪያም ሌሎቹ ይገዙ እንደነበረ አጼ ዮሐንስ ራሳቸው ያደርጉ እንደነበረ በመመሳጠር ለመግዛት በቅቷል። እንግዲህ ይሄ የዘመኑ አተሳሰብ ነው። ምክንያቱም ንጉስ እግዚአብሔር የሾመው ነው፣ እግዚአብሔር የቀባው ነው፣ እግዚአብሔር የመረጠው ነው። ለመመረጥ እንግዲህ እግዚአብሔር ከሰማይ ብቅ ብሎ አንተን መርጫለሁ ብሎ ያው በጣቱ ቀስሮ አይወስድም። የመመረጥን የምታሳየው በጉልበቴ ነው፣ ስልጣኑን ከተከረከብኩ በኋላ ያሸነፍኩት በእግዚአብሔር ኃይል ነውና የኔን ስልጣን ወቁ፣ ከኔ በኋላ ማንም ጠላት የለም፣ ከውጭም ከውስጥም ሀገሬን የሚነካ የለም። በዚህ ምክንያት ለሀገሬ ስል ህይወቴን እሰዋለሁ ብሎ ነው እንግዲህ እንግዲህ በኢትዮጵያ ታሪክ መታየት የሚገባው በነገስታቱ ታሪክ ማለት ነው። ንጉሱ እንዴት ስልጣኑን እንደተረከበ አይደለም፣ ስልጣኑን ከተረከበ በኋላ ምን አደረገ፣ እንዴትስ ተጠቀመው፣ ህዝቡን በዘበዘ ወይ፣ ፍቅርና ብልሃት ተጠቀመ ወይ፣ በዛ ነው መታየት የሚገባ። የነገስታቱ አስተሳሰብ ያ ነው። ምክንያቱም ዋና አላማቸው ስልጣን ማግኘት ነው። የአጼ ቴዎድሮስን በዛ መልክ ነው ያገኙት፣ ግን ባላባቶችን አጠፉ። ምክንያቱም እሳቸው እኔ ብቻ ነኝ ከእግዚአብሔር የተመረጥኩት ባላባቶቹ ከእግዚአብሔር አልተመረጡም ብለው ነው እንግዲህ በዛ መልክ ነው ማየት የሚገባን ማለት ነው።
በጣም ጥሩ።
ምኒልክ ከጣሊያኖች ጋር ተመሳጠሩ ብሉም መመሳጠራቸው ግን እንደ አጼ ቴዎድሮስም ሆነ እንደ አጼ ዮሐንስ የከፋ አልነበረም። ምክንያቱም ለምሳሌ አጼ ዮሐንስን ውጉ ሲባሉ አልወጋም፣ ግን ደግሞ ለእናንተ ደግሞ ጠላት ሁኜ እሳቸውን አላግዝም ብለው ተናግረዋል። ይሄ የማይካድ ነው፣ ከነገስታቱም የሚጠበቅ ነው። ግን ንጉስ ከሆኑ በኋላ ጣሊያኖችን ለ25 ዓመት ኢትዮጵያን ያናውጧት የነበሩት የውጭ ሀገሮች ሰዎች እና የውጭ ሀገር ጠላቶች እንዲያርፉ አድርገዋል። ኢትዮጵያ ነጻ ሀገር መሆኗን ለመጀመሪያ ጊዜ እንዲታወጅና ዓለም እንዲታውቃት አድርገዋል። ይሄ ነው እንግዲህ ዋና ስራቸው። በዛ ነው ማስኮር የሚገባን፣ ንጉስ ከመሆናቸው በፊት ምን አደረጉ በማለት አይደለም።
በጣም እናመሰግናለን ፕሮፌሰር። እንግዲህ እንደገባን ከሆነ እርስዎ የሚሉት ምንድን ነው፣ ዋናው ቁም ነገር በጊዜው የነበረው ማይንድ ሴት አስተሳሰብ፣ በተለይ በነገስታቱ መካከል ስልጣን ለመያዝ የሚደረገው ሙከራ ሳይሆን ስልጣኑን ከያዙ በኋላ ለህዝቡ ያደረጉትና ለሀገራቸውን ለመጠበቅ ያደረጉት ላይ ነው ቁም ነገሩ ነው የሚሉት። ከተግባባል ከገባል።
እንደዛ ነው። እንደዛ ነው። በዚህ በስልጣን በመያዝ ላይ ብዙ ዘዴ ተጠቅሟል እያንዳንዳቸው።
ኦኬ ኦኬ። ፕሮፌሰር አንድ የመጨረሻ አንድ ጥያቄ አለችኝ። የአድዋ ድል ብዙም ልንኩራራበት አይገባም የሚሉ ተቾች ሰምተናል። እንደውም ከአስር ዓመት በኋላ እንግሊዞች፣ ጣሊያኖችና ፈረንሳዮች አዲስ አበባ ውስጥ ቁጭ ብለው ምኒልክ ፊት ተፈራርመዋል ኢትዮጵያን ለመቃረጥ። ስለዚህ የአድዋ ድል ብዙም በሱ ብዙም መኩራራት የለብንም የሚሉ አሉ። እውነት የአድዋ ድል ኢትዮጵያኖችን ሊያኮራ ይገባ? ይሄስ ስምምነት አዲስ አበባ ውስጥ ተፈረመ የሚሉት ምንድነው?
የኤድዋርድ ለኢትዮጵያኖችም ብቻ ሳይሆን አፍሪካን በሙሉ ጥቁር ህዝብን በሙሉ ማክራት ይገባዋል። አፍሪካውያንም የተመለከቱት በዛ መልክ ነው። የኤድዋርድ እንደተከናወነ በማግስቱ ዘ ታይምስ ኦፍ ሎንዶን ባለም በሙሉ የሚነበብ ጋዜጣ የጻፈውም ልክ በዛ ነው። የኤድዋርድ የኢትዮጵያውያን ድል ሆኖ እንግሊዝ ዘ ታይምስ ያለውን ልድገም፣ የኤድዋርድ የኢትዮጵያውያን ድል ብቻ ሆኖ መታየት የለበትም፣ ምክንያቱም የነጮች ሽንፈት ነው። በዚህ ምክንያት ማንኛውም የነጭ አገር በዚህ ድል መገረምና መደሰት የለበትም፣ ምክንያቱም ለነጮች ከፍተኛ ውርደት ነው። አንድ ቀን አፍሪካ ይሄ ድል ወደ ሌላው አፍሪካ ሀገር በአየር እየተጋባ ደርሶ እነሱም በበኩላቸው እኛም እንደ ኢትዮጵያውያን የነጮችን ድምጽ ማጣቸውን እናጠፋለን ብሎ እየተናገሩ ነው የሚል እንግዲህ በማግስቱ የተጻፈው ነው። ያ ድል በየአቅጣጫው ነው የተስተጋባው። የጥቁሮችን ሞራል ከፍ ከፍ ያደረገ ቀስ እያለ ደግሞ ልዩ ልዩ የክፍ የጥቁሮች እንቅስቃሴ የቀሰቀሰ ነው። ለምሳሌ የራስተፋሪያን የሚባለው እንቅስቃሴ፣ ኢትዮጵያኒዝም ኢትዮጵያዊነት የሚባል እንቅስቃሴ ከዛ ተነስቶ ነው የተንቀሳቀሰው። በአፍሪካ ታሪክ ውስጥ ከፍተኛ ሚና ተጫውቷል። ይህም ማለት ምንድን ነው? በአፍሪካ ታሪክ ውስጥ የነጮችን ቅኝ ግዛትነት የምናጠፋ ምንድን ነው? እኛ እንደ ኢትዮጵያውያን ስንተባበርና ኢትዮጵያውያን ያደረጉትን ድል እንደገና የደገምን እንደሆነ ነው ብሎ የኢትዮጵያኒዝም ሙቭመንት በመጨረሻ ላይ የአፍሪካ አንድነት ድርጅት ተብሎ በ1960ዎቹ በአዲስ አበባ እስከሚቋቋም ድረስ ዋና መንፈሱ ከዛ የተነሳ ነው። እንግዲህ የአፍሪካ አንድነት ድርጅት አሁን ወደ ሌላው ተቀይሮ አሁንም ያለው በአዲስ አበባ ነው። እንግዲህ መጀመሪያ ሀሳቡ የተጠነሰሰበት አገር ኢትዮጵያ ነበረ። እንግዲህ ኢትዮጵያ አሁን ድርጅቱንም በመናገሻዋ አቋቁማ ትገኛለች ማለቴ ነው። በሁለተኛ ደረጃ በ1906 ዓመተ ምህረት አጼ ምኒልክ በከፍተኛ ደረጃ በታመሙ ጊዜ አውሮፓውያን እሳቸው እስከታመሙ ድረስ አፋቸውን አልከፈቱም። ግን ምንድን ነው በእነሱ አተሳሰብ አጼ ምኒልክ ከሞቱ ኢትዮጵያ ባላባቶች እርስ በርሳቸው መዋጋትና የባላባቶች ስርዓት መመለስ ይችል ይሆናልና እንደዛ ከሆነ አገሩን እንከፋፈል እንቀራረጥ ብለው ድርድር አድርጓል። የውስጥ ድርድር ማለት ነው። ያ ድርድሩ ግን አጼ ምኒልክ ሲሰሙ ዓለምም ሲያውቅባቸው አፍረው እኛ ምንም አላደረግንም ብሎ ያ ድርድር እንዳልሆነ ነው የሆነው። በዚህ ምክንያት የራሳቸው እፍረት ተሸክመው ፊታቸውን ሸፍነው ነው የሄዱት። ይህም ድርድር ቢያደርጉ እንግዲህ የሚያሳየው የአውሮፓን የትዕቢትና ማለት ኢትዮጵያ የዓለም ማለት በዓለም የታወቀች ነጻነቷን ያስከበረች ሀገር መሆኗ ተረጋግጧል፣ ውል ተፈራርመዋል። ግን አውሮፓውያን ምንም ቢሆኑ ዓለም ቢቀየርም የነጭነታቸውን የበላይነት ለመቼም የለንም እንደማይሉ ነው የሚያሳየው። በመጨረሻ ግን ህዝባቸው ሲያውቅ አፍረው የለም የለም እኛ ምንም አላደረግንም እንደው ሌላ ያልሆነ ሲቀባጥሩ ነው የታዩት። እንግዲህ ይህን አደረጉ ማለት የአድዋ ድል ዋጋ የለውም ማለት አይደለም። ይሄ በጣም የተሳሳተ አስተሳሰብ ነው። ምክንያቱም የአድዋ ድል ለኢትዮጵያ ወደ ከፍተኛ ደረጃ መርቷል። ለአንደኛ በዓለም ደረጃ እንድትታወቅ አድርጓል። እነሱም እንደተጠባበቁት ኢትዮጵያ ድምጥማጧ የባላባትነት ስርዓት አልተመለሰም። እውነት ነው። ከልጅ እያሱ በመጡ ጊዜ ብዙ ድብልቅልቅ መጥቷል። ግን ያም ሆኖ የባላባቶች ስርዓት አልተመለሰም። የባላባቶች ስርዓት ልመለስ የሚፈልግ ያለው አሁን ባለንበት ስርዓት የመንግስት አስተዳደር መሰለኝ። ከዛ በፊት ግን ኢትዮጵያ እውነት ነው ጣሊያኖች ሊበቀሉ በ1935 በፈረንጅ ማለት ነው መጥተው ሊበቀሉ በቅተዋል። ግን ያ ጦርነት ኢትዮጵያን ብዙ ጎድቷል። ይህን ነው ኢትዮጵያን ማየት ያቃታቸው። ያንን ጣሊያኖች ለምሳሌ ወደ 5000 ኢትዮጵያውያን የተማሩትን እንግዲህ በዛ ከአድዋ ድል በኋላ ያስተማረቻቸው ልጆች በሙሉ ጨርሷቸዋል። በዛ በአምስት ዓመት ውስጥ ይሄንን በዚህ ነው ማስቆር የሚገባቸው እንጂ ያድዋ ድል ምዋጋ የለውም። ምክንያቱም ጣሊያኖች የሰሩት ህጋዊ ያልሆነ ነው። ግን ጥቁር በመሆኑ ነጮቹ ተቀብለው ምንም አይነት እርምጃ አልወሰዱም። እንግዲህ ይሄ ነው ያድዋ ድል ትልቅ ነው። ትልቅነቱ ማንም ሊክድ አይችልም። እኛ ብቻ ሳይሆን ዓለም በሙሉ ደግሞ ያየው በዛ መልክ ነው። ሌላው ቀርቶ ጃፓኒዞች 10 አመት ቆይተው ያንኑ በአድዋ የአድዋን ድል እነሱ ደግሞ ማለት ከጥቁር ህዝብ ውጪ ማለት ነው እነሱ ደግሞ በነጮች ላይ ደገሙ። እንግዲህ በጣም ታላቅ ድል ነው ማለት ነው። በዚህ ምክንያት አንዱንማ የራሳችንን ማንቋሸሽ የሌላውን ማድረግ ማደንቀ ማወደስ የሚገባን አይመስለኝም።
ጌታዬ፣ በመጨረሻ ስንሰናበት በግል ልጠይቆት፣ እንደ ኢትዮጵያዊነቱ የአድዋ ድልን ሲያስቡ ምን ይሰማዎታል?
እኔ እንግዲህ እንደ አስተማሪም በመሆን ለተማሪዎችም ሳስተምር የአድዋ ድል በጣም ትልቅ የሰው መብት አስጠባቂ ድል አድርጌ ነው የማየው። ምክንያቱም ለመጨረሻ ጊዜ ነጮች ለምሳሌ አፍሪካን ሲይዙ ሳለ በዛን ጊዜ አፍሪካን በሙሉ ይዘዋል። ሲይዙ ሳለ ዋና ዓላማቸው የነበረው ጥቁሩን በሙሉ ገለው በነጮች ለመተካት ነበር። አድዋ ያንን አቆላሸፈባቸው። እዚህ ምክንያት የሌላው ህብረተሰብ የሌላው ዘር ድህነት ነው ማለት ይቻላል። እንግዲህ አድዋ ባይኖር የዓለም ሁናቴ በጣም የተለየ ነበር ብንል የተሳሳት ነው አይመስለኝም።
ጌታዬ፣ እጅግ በጣም እናመሰግኖታለን። ረጅም እድሜ፣ መልካም እድል፣ ጤና ይስጥልን። ወደፊትም ደግሞ እንግዲህ ሰፋ ያለ ውይይት በተለያዩ የኢትዮጵያ ርስቶች ላይ በታሪክን በተመለከተ እንደምናደርግ ባለሙሉ ተስፋ ነን። ከፍ ያለ ምስጋና የኢትዮጵያ ድምፅ ሬዲዮ ያቀርብልዎታል። ጤና ይስጥልኝ።
ጤና ይስጥልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ጤና ሁኑልኝ።
አሜን። አድማጮቻችን እንግዲህ የዛሬው ፕሮግራማችን ሊተካለል አንድ ሁለት ደቂቃ ያህል ቀርቶታል። ከዛ ቀደም ብሎ ግን አንድ መልእክት አለን። በአውሮፓ የሚካሄደውን የስፖርት ፌስቲቫል ወይንም በዓል በተመለከተ ሁለት የተለያዩ መልእክቶች ደርሰውናል። ከአውሮፓው ማህበርም ሆነ ከሌል እንደዚሁ ከአባል ከህት ድርጅቶች ይሄን በተመለከተ ወደፊት ሰፋ ያለ ውይይት ሁለቱንም ኃይሎች ይዘን ወይንም ቡድኖች ወይንም ተወካዮች የሁለቱንም ተወካዮች ይዘን እንቀርባለን። ምክንያቱም የአውሮፓው የኢትዮጵያኖች ስፖርት በዓል ሁልጊዜ እንዲከበርና በአንድ እንዲሆን ፍላጎት ስላለን ይህን በተመለከተ ኢትዮጵያ ድምፅ ሬዲዮ የሚችለውን ያደርጋል። የሚነገሩትን፣ የሚሰሙትን፣ የሚጻፉትን ዝም ብሎ አያልፋቸውም። ወደፊት በሰፊው እንመለስባቸዋለን። ይህን ለማሳወቅ ያህል ነው። ከዛ ቀደም እንግዲህ ከመጨረሳችን በፊት ግን የዛሬውን ጥያቄ በተመለከተ ጥያቄው ምን ነበረ ግሩሜ?
በኢትዮጵያ ውስጥ የማዕድን ውሃን የሚያመርቱ ክፍላተ ሀገራት
ምንድን ነው? ማዕድን ውሃ ሚነራል ቫተን ማለት ነው?
ያ
ኦኬ። ጄሪ፣ ሃና እነማን ናቸው?
አይ የመጀመሪያ
ለመለሱ
መልሱን እናስቀድም። ይሄ ጥያቄ የላኩት አድማጭ ናቸው። መልሱንም አስቀምጠዋል ማለት ነው። እነዚህ ሶስት ክፍለ ሀገራት የሚያመርቱትን ውሃና የክፍለ ሀገሮቹን ስም ይጥቀሱ ብለው ነበር የጠየቁት። አንደኛው የጦሳ የመድን ውሃ ወሎ ክፍለ ሀገር ውስጥ።
ጦሳ የጦሳና ቀበት ዝንጀሮ አይወጣው።
ባቢሌ ውሃ ሀረር ውስጥ፣ እንዲሁም አምቦ ጠበል አምቦ ውስጥ። እነዚህ መልሶቹ ናቸው ማለት ነው። በቀደም አድርጎ ጊዜ የማዕድን ውሃ የሚያወጡ እንትኖች ናቸው። የተወሰኑ ሰዎች ተሳታፊ ሆነዋል በዚህም ጥያቄና መልስ ላይ። ሀረር አንድ አድማጭ ሀረር ባቢሌን መልሰዋል። አምቦ ያው ሸዋ ብለዋል። ጎጃም ቡሬ ብለዋል። እንግዲህ
ወሎ አላሉም። የጦሳን አልጠቀሱ።
እሱን ብዙ ሰው አላያወቀው አይመስልም። ሌላም አድማጭ ሳባይ ጣና ሐይቅ አምቦ ብለዋል። እንግዲህ መልሱን በዚህ መንገድ እንደተከታተሉ ተስፋ እናደርጋለን።
እንዲ የጦሳን አቀበል ዝንጀሮ አይወጣው። እንግዲህ አድማጮቻችን በሚቀጥለው ሳምንት እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ፣
እኔ ሀና ታደሰ፣
ግሩምና
ሚኪ። ጤና ይስጥልን።